There's coming a day when no heartache shall come, no more clouds in the sky, no more tears deep in the eyes, all in peace forevermore on that happy golden shore. What a day, glorious day that will be. No sorrow there, no more burdens to bear, no more sickness, no pain, no more parting over there, and forever I will be with the one who died for me. What a day, glorious day that will be. What a day that will be, when my Jesus I shall see, and I look upon His face, the one who said I can pray, when He takes me by the hand, and leads me through the promised land.
It is too good to be true for the little children, and it is too sweet. And I greatly appreciate the young people continuing to be the sweet as you are, hoping you'll be singing the song that you started in here upstairs in the day of the Jubilee. May God of the truth and the love of God may cover you in the last generation, that you can be the light and the life for those who are around you now and forevermore. May God bless you abundantly now.
Amen.
Kanante gara lamamaka kare fallakku gilte wana no daremme sostune መላእክት መቅሰፍቶችን ብቻ ነው የምናጠና። ምክንያቱም የመጨረሻውን ፈራው። በጣም ምናልባት አንዳንዶቻችሁ አጥንታችሁ እንደመጣችሁ አውቃለሁ። ትዕግስት እንዲኖራችሁ ፈልጌ ነው። ባለፈው ሳምንት ኢየሱስ ክርስቶስ ከቤተ መቅደስ ውስጥ ተሸኝቶ ሲወጣ ከዛ በኋላ አሁን በጣም ከባድ የሆነ እጅግ አሳዛኝ የሆነ እንደናናዌ ሕዝብ የማይመለስ ልቡ እጅግ የጨከነ ሕዝብን የምንገጥምበት ምሽት ነው። ደግሞ ማንበቡ ራሱ የሚያስጠላ ነው። ሰዎች ምን እንደሚሉ፣ ምን እንደሚያደርጉ በመጨረሻ ላይ ሙሉ በሙሉ የሰይጣን መንፈስ ምድርን እንደሚሞላት እና የሰይጣን መንፈስ ጦርነት እንደሚያስነሳ ነው። እና በጣም አሳዛኝ የሆነ ዓለም በሙሉ በዚህ አይነት ሁኔታ ልታልፍ እና እየቀረበች ባለችበት ዘመን ስለምንኖር የመጨረሻውን ለሚቀጥለው ሳምንት እናስቀራለን። በጣም አስጨንቆኝ ነው ላደርግ ስላልቻልኩ ነው። እንደውም በእውነትም ብንናገር በሶስቱም መቅሰፍቶች መካከል ብዙ የምንማራቸው ነገሮች ዛሬ ቀን ደግሞ ከዚህ በፊት ምናልባት ያልሰማችሁትንም የሰማችሁትንም ደግሞ በአንድ ላይ ጠቅለን እናጠናለን። ግን የመጨረሻውን መቅሰፍት ለማስቀራት ፈለግኩኝ። በሚቀጥለው ሳምንት እንማራለን እና አሁን እንጸልይ። ሕፃናት እንደጀመሩ እና እንደዘመሩ ሁሉ ለእኛ ብናውቅም ባናውቅም ከቤተ መቅደሱ ውስጥ ተሸሽገንና በቤተ መቅደሱ ውስጥ በተካፋይነት አገልግሎት ውስጥ በአማላጅነት አገልግሎት ውስጥ ተካፋይነት ስላለን እጅግ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሆይ እናመሰግናለን። ይህ ድል ለሌላቸው በውጭ ለምናያቸው ሳንገስጻቸው ሳንመክራቸው ያው ጊዜው በጣም እየቀረበ ስለሆነ እኔ እጅግ ፈርቻለሁ። እግዚአብሔር ሆይ በምድር ላይ በውክልና ያስቀመጥከን እኔና ወንድሞቼ እህቶቼ በዚህ ቁጣ መልካሙን ምስክርነት ሳንሰጥ ቀርተን እንደ ሳኦል በምርጫ ላይ ወድቀን ለእግዚአብሔር መስዋዕት እናቀርባለን ብለን እግዚአብሔር አታድርግ ያለውን በማድረግ እንዳንገኝ የዘላለም አምላክ ሆይ እኔንና ወንድሞቼን እህቶቼን ለዘለፋና ለግሳጼ እንድንነቃ በጌታ በኢየሱስ ክርስቶስም ምድርን ለመታደግ እንድንችል ብርታትና ጽናት እንድትሆነን ጌታ ሆይ ፈቃድ ይሁን። ይህኛ ወደንና ፈቅደን የምናደርገው ነገር ሳይሆን እግዚአብሔር በእኛ ላይ ያስቀመጠው የመልእክት አገልግሎት ስለሆነ መልእክተኞችም ስለሆነን ለራሳችንም ድነን ሌሎችንም ለማዳን እንደሚችል አይነ ልቦናችን እጅግ ፈጣንና እውነተኛ እንዲሆን እግዚአብሔር አንተ ጉልበቱ ነን። ካልሆነ ይህንን ምድር ልጠቀልል ያለው የምስራቁም የሰሜኑም የደቡቡም የምዕራቡም ውጥረት በነገሰበት ጊዜ እኛ በመካከል ይህንን ለድራማ ልናይ ሳይሆን ይህንን መልእክት ያገኘን ከሰማይ የሚመጣውን የምህረትን ደጅ ለሚገባቸው እንዲከፍት እግዚአብሔር አምላክ ምስክርነት እንድንሰጥ ባስቀመጠን በእንድራሴነትና በአምባሳደርነት አገልግሎት ችላ እንዳንል እግዚአብሔር ሆይ ያንተን ጽድቅና ቅድስና በዛሬ ምሽት ደግሞ አልብሰን እያንዳንዳችን በየመንደራችን እና በየቤታችን በየአካባቢያችን የህይወትን መንፈስ ለመዝራት እንድንችል ምስክርነታችን ወደደንም ጠለንም በመኖርም ሆነ በማድረግ በምስክርነትም ሆነ በእውነተኛ የእግዚአብሔር ተልእኮ ህይወታችን ከአንተ ጋር ተዋህዶ ሌሎችን ለመታደግ እንድንችል አንተ ፈቃድህን አጽናለን። ሰዎች ባይቀበሉም ለመመስከር እንድንችል ይህንን ድንቅ የእግዚአብሔርን አደራረግ ለመመስከር እንድንችል ብርታቱንን ስለሰጠን ጊዜና ሰዓት እናመሰግናለን። የሁላችንንም
ልብና ነፍስ መንፈስ እንድትከፍልን እና ከአንተ ጋር ተዋህደን እንድንቀርልህ እርዳን በጌታ በኢየሱስ ክርስቶስ ስም አሜን። ከስምንት ጀምረን እስከ አስራ ስድስት ድረስ ያለውን አብረን እናነባለን። ከስምንት እስከ አስራ ስድስት ያለውን እናነባለን። ሶስቱንም መጀመሪያ እናነባለን፣ ከዛ በኋላ እያንዳንዱን ለመግለጽ እንሞክራለን። አራተኛው መልአክ ጽናውን አፈሰሰ በፀሐይ ላይ ሰውንም በእሳት ታቃጥል ዘንድ ሰውንም በእሳት ታቃጥል ዘንድ ተሰጣል። ሰዎችም ታላቅ መቃጠል ተቃጠሉ። በዚህም መቅሰፍት ስልጣን ያለውን የእግዚአብሔርን ስም ሰደቡ፣ ንስሐም አልገቡም፣ ምስጋና ለእርሱ ይሰጡ ዘንድ አልቻሉ። አስረኛ ቁጥር አምስተኛውን መልአክ ጽናውን አፈሰሰ በአርዌው ዙፋን ላይ መንግስቱም ጨለመች፣ መላታቸውንም ቆረጠሙ፣ ከማመሙም የተነሳ መላታቸውንም ቆረጠሙ ከማመሙም የተነሳ። አስራ አንድ ቁጥር የሰማይም አምላክ እንደገና ሰደቡ፣ ከመታመማቸው የተነሳ ከቁስላቸውም ከስራቸውም አልተመለሱም። ስድስተኛውም መልአክ ጽናውን አፈሰሰ በታላቅ በኤፍራጢስ ወንዝ ላይ ውሃውም ደረቀ፣ ይጸርግላቸው ዘንድ ከፀሐይ መውጫ ላሉት ነገስታት። አስራ ሶስት ቁጥር በዘንዶውም አፍ ከአርዌው አፍ ከሐሰተኛው ነቢይ አፍ ሶስት እርኩሳን መናፍስት ሲወጡ አየው፣ እንጋጉቾር የሚመስሉ ሶስቱም እንጋጉቾር ይመስላሉ። አስራ አራት ቁጥር የሰይጣንን መንፈስ ናቸውና ታምራትን የሚያደርጉ በብር ነገስታት ያልፉ ዘንድ በዓለምም ሁሉ ይሰበስባቸው ዘንድ ወደዚያ ወደ ታላቁ ቀን ሰልፍ ሁሉን የሚያዝ የእግዚአብሔርን ቀን ሰልፍ ሁሉ የሚይዝ የእግዚአብሔርን ቀን ይሰበስቧቸው ዘንድ ወደዚያ ወደ ታላቁ ቀን ሰልፍ ሁሉንም የሚይዝ የእግዚአብሔርን ቀን እነሆ እኔ እንደ ሌባ እመጣለሁ። የሚተጋ ብፁዕ ነው፣ ልብሱንም የሚጠብቁ ራቁቱን እንዳይሄድ ሀፍረቱንም እንዳያይ። በዕብራይስጥ ቋንቋ አርማጌዶን ወደሚባለው ወይም ወደሚባል ስፍራም ሰበሰባቸው። አሁን በጣም አስደናቂ የሆነ ነው። አራተኛ መልአክ ጽናውን አፈሰሰ በፀሐይ ላይ ሰውንም በእሳት ተቃጠለ ታቃጥል ዘንድ ተሰጣት። ሰዎችም ታላቅ መቃጠል ተቃጠሉ። በዚያም መቅሰፍት ስልጣን ያለውን የእግዚአብሔርን ስም ሰደቡ፣ ንስሐም አልገቡም፣ ምስጋና እርሱ ይሰጡ ዘንድ። ይህ አራተኛ መቅሰፍት ሁላችንም እንደምናውቀው ህዝቡን እጅግ አነደዳቸው፣ አቃጠላቸው፣ ፈጃቸው፣ እጅግ አቃጠላቸው፣ እጅግ ፈጃቸው። ከዛም የተነሳ እጅግ አዘኑ። ሀዘናቸው ግን ወደ እግዚአብሔር ከመመለስ ለምን ይህንን እግዚአብሔር በእኛ ላይ ያፈሳል? የቁጣ በእግዚአብሔር ላይ ቁጣቸውን መዘዙ። እንደዛ ነው የሚለው። ለምንድን ነው ሰዎች ንስሐ ሊገቡ ያልቻሉ? ሁላችን እናውቃለን። በኤልያስ ዘመን ኢዛቤላ እና አሃብ ንጉሱ አሃብ የእስራኤልን ሕዝብ የፊንቃውያንን አምልኮ ወይም ደግሞ አምላክ እንዲያመልኩ ጣዖት እንዲያመልኩ አደረገች ኤልዛቤላ። የእስራኤል ህዝብ እሷን ያመልክ ነበር፣ የፊንቃውያንን አምላክ አምልኮ ያመልክ ነበር። ጠቅላላ የእግዚአብሔርን ልጆች የእስራኤልን ልጆች ለኢዛቤላና ለንጉሱ አሃብ ወታደሮች አድርገው ነቢያትን ከእስራኤል ህዝብ መካከል መልእክት እንዳያስተላልፉ ይከለክሏቸው፣ ያስጨንቋቸው፣ ያዋርዷቸው፣ ይደበድቧቸው፣ ሌሎችንም ደግሞ ምስኪኖችንና ደሆችን እየቀሙ መሬታቸውን እየቀሙ የደሆችን መሬት እያስቀመችና እየቀሙ ይወስዱባቸው ነበር። ያን ጊዜ ኤልያስ እዛ ነበርና ኤልያስ ራሱም ለመኖር አልቻለም። እዛ ከነሱ ጋር ምክሩን አልተቀበሉም፣ አልሰሙትም። ዛሬ ሁለት ቤተ ክርስቲያናት አሉ፣ ጳጳሱን የሚከተልና እሁድ ቀንን ሰንበት ነው ብሎ የሚከተል። እነዚህ ሰዎች ብዙ ሰዎችን በዚህ ሀገር በተለይ በአሜሪካን ሀገር በብዙ ታምር ድንቅ የሚሰሩ ካህናትን አዘጋጅተው ከመንግስት ደሞዝ እያገኙ ብርና ወርቅ እየሰበሰቡ የመንግስት ሰራተኞች በሙሉ ከዛ ከቤተ ክርስቲያኑ ተደባልቀው ኤለን ጂ ዋይት በግሬት ኮንትሮቨርሲ ውስጥ በጣም ታላቅ እንትን ታደርገዋለች። የእግዚአብሔርን ስሜ የእግዚአብሔርን ታላቅነት የእግዚአብሔርን ማንነት ለመገንዘብ እንዳይችሉ እጅግ ታላላቅ ካህናት፣ እጅግ ታላላቅ አስተማሪዎች፣ እጅግ ታላላቅ ወንጌላውያን፣ ከፍተኛ የሆነ የመንግስት ባለሙያዎች እየመሰሉ በእግዚአብሔር መድረክ ላይ እየቆሙ የብዙ ሰዎችን ኃጢአት ግሳጤ እና ዘለፋ ሳያደርጉ ሰዎች ብቻ በየቀኑ እየመጡ ከነሱ ጋራ የማስመሰል ወይም ደግሞ ኃጢአታቸው አንድም እንዳይነካ በማድረግ የብዙ ነጋዴዎችን፣ የብዙ ባለሙያዎችን፣ የብዙ ነገስታትን ልብ የሚስብ የሰውን ልብ የሚያስደስት ስብከት እየሰበኩ ብዙዎችን በየሳምንቱ ወይም በየቀኑ ወደዛ የሌላቸውን ምክር የራሳቸውን ሳይኮሎጂ እየተጠቀሙ የእግዚአብሔርን ልጅ የኢየሱስ ክርስቶስን መልእክት እያራቆቱና እያደረቁ በየሳምንቱ ብዙ ሰዎችን፣ ብዙ ወጣቶችን፣ ብዙ የመንግስት አካላትን፣ ብዙ ሰራተኞችን፣ ቢዝነስ ወይም ደግሞ የስራ አዋቂያንን፣ ብዙ ባለሙያዎችን፣ ብዙ መኳንንቶችን፣ ብዙ እመቤቶችን፣ ብዙ ታላላቅ የሆሊውድ ታላላቅ ሴሌብሪቲስ፣ አክተርስ፣ አክትሬስስ እየሰበሰቡ የሰውን ኃጢአት የማይነካውን ስብከት እየሰበኩ የሰውን ልብ እያሳቱ ብዙ ህዝብን ዛሬ በሐሰተኛ ነቢይነታቸው ህይወታቸውን የብዙ ሰዎችን ህዝብ በሚጠምዱበት ጊዜ እኛ ምንም መልእክት ከሰማይ መልእክት እንዳለን አድርገን ለመስጣት ባልቻለንበትና አፋችን ተረጉሞ ባለበት ጊዜ የብዙ ህዝብ ልብ በሐሰተኛ ትምህርት በሚጓተትበት ጊዜ መቅሰፍት ግን በወረደ ጊዜ እነዚህ ሰዎች ከቶንም እግዚአብሔር አምላክን አራይኔ አጥፍቻለሁ ይቅርታ አድርግልኝ አይሉም። ምክንያቱም ብዙ ገንዘብ እያፈሰሱ ነው ዛሬ ወደ ቤተ ክርስቲያን የሚሄዱ ብዙ ስጦታ እየሰጡ ነው ለስላሳ ስብከት የሚሰሙ እነዚህ ሰዎች ለብዙ ዘመናት እግዚአብሔር ሆይ አንተን ስናመልክ ነበር፣ አንተን ስናገለግል ነበር፣ ለአንተ ገንዘብ ስንሰጥ ነበር፣ ንብረታችን ሁሉ ለአንተ ስንሰጥ ነበረ። እግዚአብሔር ይህንን እያወቅ ዛሬ ለእኛ አንዳች ነገር በጎና ምሕረት አላደረግም። በስምህ ነበር ይህንን ያደረግ ነው። ይህንን ያገለገሉ ለአንተ ብለው የአንተን ስም እየጠሩ ነበር። ለእኛ ይህንን ነገር መልክ ሲያስተላልፍ ነበረ። አንተ እውነተኛ አምላክ አይደለም። ስለዚህ እኛ በምንም አይነት ሁኔታ አንተን አንሰግድህም፣ ወደ አንተ አንመለስም። እንደውም በታማኝነታቸው ታላላቅ የሆኑ መሪዎች፣ አስተማሪዎች፣ ወንጌላውያኖቻችን የነገሩንን ወደን ፈቅደን ተከተለን። አንተ ግን ጨካኝ አምላክ ነህ። ስለዚህ አንተን አናመልክም አለ። በቁጣቸውም ቀጠሉ። እንደነዚህ ያሉ ሰዎች በእውነቱ እንደ ረሃብና እንደ አሃብ እንደገናም ደግሞ እነዛ 400 የታረዱ ሐሰተኛ ነቢያት ናቸው። እግዚአብሔር ግን ኤልያስን የጠበቀው አምላክ ቅሬታውንና ኤልያስንም መልእክቱን የሚያስተላልፉትን ይጠብቃቸዋል፣ ወደዛም ሰዓት ያደርሳቸዋል። እግዚአብሔር ከዛ ከእሱ ከኤልያስና ከቅሬታ ሰዎች ጋር አለ። ኤልያስን የመገበችው የሰረፕታ ሴት ደግሞ ይህንን እውነተኛ የሆነ መልእክትን የሚያስተላልፉትን ሰዎች እግዚአብሔር ይጠብቃቸዋል። አምስተኛውም መልአክ ጢናውን አፈሰሰ፣ በአርዌውም ዙፋን ላይ መንግስቱም ጨለመች፣ መላሳቸውንም ቆረጠሙ ከማመሙ የተነሳ የሰማይንም አምላክ ሰደቡ ከመታመማቸውም የተነሳ ከቁስላቸውም ከስራቸውም አልተመለሱም። በእውነቱ ዛሬ እነዚህ ታላላቅ ሰዎች ካርዲናልስ፣ ምሁራን፣ ዶክተሮች ጳጳሳት፣ ሴሮች በዛን ጊዜ በነሱ ላይ የሚፈሰው ጥና ልክ ምዕራፍ 13 ቁጥር 1 ላይ ያለው በአርዌ ላይ የወደቀው የእግዚአብሔር ቁስል በነሱ ላይ ይወድቃል። ያውም አንደኛ መቅሰፍትና ይሄኛው የሚመሳሰሉባቸው ብዙ መንገዶች አሉ። ይሄኛው ግን ያኛው በጣም ይባላቸው ነበር። ይሄኛው ግን ቁስሉ እጅግ ከፍተኛ ስለሆነ እንደ ጭንቁር የሚባላ ሳይሆን አጥንትን ሁሉ አጥንት ውስጥ ያለው ምናልባት ብዙዎቻችሁ ታውቃላችሁ። ጋሽ በየነ በእርግጠኝነት ያውቃል። የደም ካንሰር ወይም ደግሞ የደም ነቀርሳ ለማከክ ወደማይቻልበት እጅግ ከፍተኛ የሆነ የማከክ ሲሆን የሚያክክ ሳይሆን የሚያቃጥል ሳይሆን ወደ ውስጥ ገብቶ አጥንት ውስጥ መቅኔን የሚቀጠቅጥና መቅኔን የሚባላ ከስቃ የተነሳ ማናቸውም ታላላቅ ሰዎች ሊቋቋሙት በማይችሉበት ሁኔታ ስለሆነ እግዚአብሔር መሐሪ አይደለም፣ ጨካኝ አምላክ ስለሆነ እንደገና ይሳደቡታል። ምክንያቱም ይሄ ቁጣ የወደቀው በራሱ በአርዌው ላይ ነው በራሱ በካህኑ በዘይ በታላ ካህኑ ላይ ነው በአርዌው ቤተ መንግስት ማለት በቫቲካን ሲቲ ላይ እና በሌሎችም ደግሞ በዚህ አይነት ሁኔታ የሚመሩ ሰዎች ላይ ነው የሚያርፈው ይህንን መልእክቴንን እና ይህንን ምልክት የተቀበሉ ሰዎች ሁሉ ላይ እና በሚያሰሩ ሰዎች ላይ ነው ስለዚህ በመላ ዓለም ላይ እንደዚህ ያለ ነገር በሚወስበት ጊዜ ማንም ሊቋቋም አይችልም ብዙ ህዝብ ያለበት ለራሱ ነው እንደዚህ ያለ መቅሰፍት ውስጥ የሚገባ አርባዩንና ምልክቱን የተቀበሉ ሁሉ በዚህ አይነት ሁኔታ ይሳቀቃሉ ላል ልክ በግብፅ ሀገር የወደቁ መቅሰፍት ማለት ነው በእስራኤል ልጆች ላይ ያልወደቁ ወገኖቼ ማንም ሀያል ቢመስል ዛሬ በእግዚአብሔር ላይ መታመን የሌለው ምክንያቱም ይህ ህዝብ የሚሰቃይበት ምክንያት ዋና ምክንያት ኢየሱስ ክርስቶስ ከመቅደስ ወጥቷል ኢየሱስ ክርስቶስ ከመቅደሱ ከመውጣቱ በፊት ዛሬ ነው እድል ያለው ለማንኛውም ሰንበትን የሚጥስ ማንም ሰው ምህረቱ ዛሬ ብቻ ነው ያለው እኛም ጭምር ማለት ነው በሰንበት ላይ የማንደራደር መሆን አለብን ሰንበት ኢየሱስ ክርስቶስ ራሱና ራሱ ብቻውን ነው ከእርሱ ጋር አብና መንፈስ ቅዱስ ነው ሰንበት በእርሱ ነው የምናርፈው እኛ በቀን አይደለም የምናርፈው ሰንበት ኢየሱስ ክርስቶስ ነው ኑ በኔ እረፉ በኔ ውስጥ እኔ ሸክሜ ቀላል ነው ብትራቡም እኔ አጠግባቸዋለሁ ብትጠሙም እኔ አጠጣቸዋለሁ ገንዘብን አትፈልጉ እኔ እሰጣችሁ እኔ ገንዘብ ለምን በከንቱ ገንዘባችሁን ታጠፋላችሁ ገንዘብ ባይደለ ነገር ወርቅ ወርቅ ብር ባልሆነ በማጠግባችሁ ገንዘባችሁን አታጥፉላል ወገኖች ሰንበት እግዚአብሔር ራሱ ነው በእግዚአብሔር የሚታርፍ ነፍስ አትጠማም አትራብም አትሞትም ሙሴ 40 ቀንና 40 ሌሊት ጾሟል ኤልያስም እንደዚሁ የኛው አምላክ አንድ ነው ሁለት አምላክ የለም ብንራብም የሚያጠግበን ተፈለገ ማና ሊያወርድልን ይችላል እባካችሁ እኔ የራሴን ታሪክ እንዳልደግም አንቸገር ለመድጋም አልፈልግም እግዚአብሔር ከማና በላይ አብልቶኛል ማና ዛሬ አይወርድም ማና በሌለበት አብልቶኛል አጥቶኛል ብዙ ነገር እግዚአብሔር አድርጎልኛል ለእናንተም አድርጎላችኋል እስራኤል ቀይ ባህርን ነው የተሻገረችው ውሃውን ከፍሎላት ነው የረገጠችው እናንተን እግዚአብሔር ግን አየር ከፍሎ ወደዚህ አድርሷችኋልና በምርኮ ምድር በባይተዋርነት ምድር እንኳን ብትኖሩ እግዚአብሔር ታድጓቸዋል እግዚአብሔር ከበሽታ ጠብቋቸዋል እግዚአብሔር ከመቅሰፍቱና ከውዥንብሩ ጠብቋቸዋል እግዚአብሔር አምላክ የእናንተና የኔ አምላክ ነው ይህን አምላክ ነው በድፍረት ለሌሎች ማስታወቅ ያለብን በሰንበት ቀን የሚቀልዱ የሚደራደሩ ሁሉ ከራሳችን እንኳን ቤት ሳይቀር ይህንን ጽዋ በደንብ በቀጥታ ማንም ከሚጠጣው ጽዋውን ከሚጠጣው ከአርዌው ጋር አብሮ ይጠጣል ማንም ሰው ከቤታችን ከራሳችን ከሰባተኛ ቀን አድቨንቲስት ቤተክርስቲያን ስለዚህ ሰንበት የህግ ጉዳይ አይደለም የጭንቀት ጉዳይ አይደለም የጥበት ጉዳይ አይደለም ወገኖች ለእኔ ሰንበት የዘላለም ደስታዬ ነው የክርስቶስን ምጽአት የሚያመላክት የእግዚአብሔር እውነተኛ የሆነ በእኔና በእርሱ መካከል ያለው የቃል ኪዳኑ ቀለበት ነው ለእኔና ለእናንተ እግዚአብሔር ለዘላለም የተባረከ ምክንያቱም እኔና እናንተ የታጨን የእግዚአብሔር እጮኛዎች ነን እግዚአብሔርን ልጅ ኢየሱስ ክርስቶስን አብ ራሱ አባት ሆኖ ልጁን ሲያቀርብ መንፈስ ቅዱስ ለእኔና ለእናንተ አባት ሆኖ ሙሽራውን ለልጁ ለኢየሱስ ክርስቶስ የሚያቀርበን የእግዚአብሔር ቀለበት ሰንበት ነው ስለዚህ ማንም እንዳይደራደር ስለዚህ በሰንበት ቀን ደስተኞች እንዲሁን እጅግ የደስታ ቀን ነው የሰማይን ምጽአቱን ቀን ታላቁን የኢዮቤልዩን ቀን የሚያመላክተን የእግዚአብሔር ቀለበት ነው። አምላክ ከኛ ጋር አብሮ ለማሳለፍ የሚፈልገው ነው። ለዚህ ነው እግዚአብሔርን ለብዙ ዘመናት በማጭበርበር በማሽሟጠጥ ሐሰተኛይቷ ነቢይ በማሽሟጠጥ አርዌው በጠላትነት እግዚአብሔር ላይ ወገኖች ማሽሟጠጥንና በጥላቻ ላይ የተሟላውን አታላዩንና አስመሳዩን የአርዌውን መንግስት ሊደመስስ የሚመጣው የእግዚአብሔር ቁጣ በጣም ሩቅ አይደለም፣ በደጅ ነው እና እያንዳንዳችን ከእግዚአብሔር ጋር የታረቀ አንድነት ይጽናልን።
አሜን።
ስድስተኛውን መልአክ እናውን አፈሰሰ በታላቅ በኤፍራጢስ ወንዝ ላይ ውሃውም ደረቀ፣ መንገዱ ይጠርግላቸው ዘንድ ከፀሐይም መውጫ ላሉት ነገስታት ከዘንዶውም አፍ ከአርዌውም አፍ። አስደናቂ ነው። ከዘንዶውም አፍ ከአርዌውም አፍ ከሶስተኛውም ነቢይ አፍ ሶስት ርኩሳን መናፍስት ሲወጡ አየው፣ እንጓጉችር የሚመስሉ። አስራ አራት ቁጥር የሰይጣን መናፍስት ናቸውና ተአምራትን የሚያደርጉ በምድር ነገስታት ያልፉ ዘንድ በዓለምም ሁሉ ይሰበስባቸው ዘንድ ወደዛ ወደ ታላቁ ቀን ሰልፍ ሁሉን የሚይዝ የእግዚአብሔር ቀን። እነሆ እኔ እንደ ሌባ እመጣለሁ፣ የሚጸና የሚተጋ እርሱ ብፁዕ ነው። ልብሱንም የሚጠብቅ ራቁቱን እንዳይሄድ ሀፍረቱንም እንዳያይ። ይህ በጣም አስደናቂ የሆነ ትምህርት ነው። እነዚህ ነገሮች በግልጽ ልንናገርባቸው ይገባል። ረዘም ያለ ጊዜ የሚወጣው ይሄኛው ክፍል ነው። ስድስተኛው መልአክ ጽናውን አፈሰሰ በታላቁ በኤፍራጢስ ወንዝ ላይ። እንደምናውቀው ውሃ ህዝብ ነው። ግን ከዛ በፊት መልአኩ ጽናውን አፈሰሰው በታላቅ በኤፍራጢስ ወንዝ ላይ ነው። ውሃውም ደረቀ፣ መንገዱም ይጠርግላቸው ዘንድ ከፀሐይ መውጫ ላሉት ነገስታት። ይህንን ሳይረስ ባቢሎንን ለመደምሰስ በመጣ ጊዜ ባቢሎን በጣም ታላቅ ግንብ ናት። ማንም ሰው በቀላል ሊገባትና ሊሰብራት አይችልም። የሳሪየስ ወታደሮች ባቢሎንን ግንብ እንዳይገለብጡ ወይም እንዳይሉ የባቢሎን መንግስት ወታደሮች በጣም ኃይለኞች ናቸው። የሳሪየስ ወይም የሜዶንና የፋሪስ መንግስት ወታደር ጽናቱ ወይም ብርታቱ የባቢሎንን ያህል አይደለም። ብዙ ናቸው ግን ብዛት አላቸው ግን ጥንካሬያቸው አስመዛኝ አይደለም። ግን በጣም ብዙዎችና በጣም ብልሃተኞች ናቸው። ያደረጉት ነገር ምንድነው? ባቢሎንን ለመቅጣት ውሃውን ወደ ሌላ ሐይቅ ከላይ ሄደው ውሃውን የባቢሎን እንትን የኤፍራጢስን ወንዝ ከላይ ከሩቅ ከርቀት ሄደው ውሃውን ወደ ሌላ ሐይቅ አመሩት፣ ወደ ሌላ አቅጣጫ አመሩ። የባቢሎን ከተማ ደረቀች። ወታደሮችም ሰዎችም የሚጠጡትን ምንጫቸውን አደረጉ። ከዛ በኋላ ከውስጥ በድብቅ ገቡና በሌሊት ገቡና ቤልጣሶርን በሕይወት ማርከው የባቢሎንን ከተማ በሌሊት ገብተው ደመሰሱ። ከዛ ጊዜ ጀምሮ የባቢሎን መንግስት አልተመሰረተም፣ ሊመሰረትም አይችልም። ባለፈ ጊዜ የኢራቅ መንግስት ንጉስ የሆነ ማነው
it was a Saddam Hussein.
በተመንግስት መልሼ ይገነባታለሁ ብሎ ሞክሮ ነበር። ዛሬ እግዚአብሔር አንድ በኢሳያስ መጽሐፍ በሕዝቅኤል መጽሐፍ አለ ምንድነው የሚለው? ባቢሎን ደግም አትገነባም አትሰራም ብለዋል። ይህንን ተቃውሞ ነበረ ሰዳም ሁሴን። ባቢሎንን መልሼ የቅርባቴን የናብከደነጾርን መንግስት ታላቅነቱን የባቢሎንን ታላቅነት ይገነባለሁ ይመልሳታለሁ አለ። ከእግዚአብሔር መልእክት አላገኘምና ባቢሎን ልትመሰረት ልትገነባ ቀርቶ ራሱም ያለውም የተሰራውም የኢራቅ መንግስት ተደመሰሰ። በዳንኤል መጽሐፍ ተጽፏል እንዴት ኢራቅን ዩሮፕ ተስማምቶ ኢራቅን እንደሚደመስስ። እሱን ሌላ ጊዜ እንጫወታለን። በ11ኛ ምዕራፍ ላይ ነው ያለው። ወገኖች እግዚአብሔር አትነሳም አትሰራም ብሎ እንዳላት ሁሉ ባቢሎን ተደመሰሰች። ታዲያ ከኤፍራጤስና ከዚህ ከሰባቱ መቅሰፍት ጋር ምን ያገናኛል? እግዚአብሔር እያለ ያለ የባቢሎን የህይወቷ ተስፋ ወይም ምክንያቱም ባቢሎን ነገር ብዙ ዛፍ ብዙ ፍራፍሬ ብዙ እንትን የሚበቅለው እና የሚያድገው የባቢሎን ሀብትና የባቢሎን መሰረታዊ የሆነ የባቢሎን ኢኮኖሚ ዋና ኢኮኖሚ የባቢሎን የኤፍራጢስ ወንዝ ነው። በኤፍራጢስ ወንዝ አካባቢ ያሉ ሰዎች ናቸው እጅግ ከፍተኛ የሆነ የሀብት ምንጭ ያላቸው። የቂሮስ መንግስት የባቢሎንን ላይቭሊሁድ ወይም ደግሞ የህይወታቸውን ምንጭ ነው ያደረገው። ኢኮኖሚያቸው ኮምፕሊትሊ ተደመሰሰ። ወታደሮቻቸውንም ደመሰሷቸው ንብረታቸውንም። ከዛ በኋላ የእስራኤል ምርኮ እስራኤላውያን ደግሞ ከዛ ነፃ ወጡ። ሳይረስ የመጣው ዋና ምክንያት እግዚአብሔር ከምስራቅ አጥፎት ብሎ እንደተናገረው በኢሳያስ መጽሐፍ ሁሉ ቂሮስ ማለት ነው። ሳይረስ የሚለውም ቂሮስ የእስራኤልን ህዝብ ነፃ ወጣው። በእስራኤል በቂሮስ መንግስት የእስራኤል ህዝብ ወደ ሀገሩም ለመመለስ ችሏል። ሲፈልጉም ደግሞ በራሳቸው በቂሮስ መንግስት እና በዳሪዮስ መንግስት የእስራኤል ልጆች እዛው በሜዶን እና በፓሪስ መንግስት ቆይተዋል። የሚፈልጉ ወደ ሀገራቸው እንዲመለሱ ካልሆነም ነፃ ወጥቶ ከሜዶን እና ፓሪስ መንግስት ጋር በአንድ ላይ ሆነው መሬቱን እና ምድሩን እያስተዳድሩ ነበር። አብረውም ነበሩ። ምክንያቱም የእስራኤል ልጆች ነፃ ወጡ። ከምስራቅ የመጣው ሳሪየስ ነው ነፃ ያወጣቸው። ከዛ በመጨረሻም ብዙ ረዥም ጊዜ ቆይቶ ነው የእስራኤል ልጆች ብዙ ጊዜ ወደ ሀገራቸው ተመልሰዋል። በብዙ እና እስራኤል እና ነህምያ እና ዘሩባቤል እና ዘካርያስ ካህናት ሁሉ የተመለሱ በዛን ዘመን ነው። ስለዚህ ወገኖች እግዚአብሔር ደግሞ በዚህ ጊዜ በባቢሎን ምድር ላይ የባቢሎን ወንዝ የኤፍራጢስ ወንዝ ለማድረቅ የሚሞክረው ምንድን ነው ብላን ውሃ ነው። ውሃ ማለት ህዝብ ማለት ነው። እግዚአብሔር በመጨረሻ ላይ በዚህ አይነት ሁኔታ የእስራኤል የእግዚአብሔርን ህዝብ ነፃ ለማውጣት የሚችለው በዛ መልኩ ነው። የኤፍራጢስ ወንዝ እንዳደረቀ ሁሉ እግዚአብሔር በሳይረስ በኩል አድርጎ አሁንም የመጨረሻ ዘመን መላ ዓለምን የመላ ዓለምን ኢኮኖሚ ያደርቃል። የመላ ዓለም ኢኮኖሚ ያለው በቫቲካን ሲቲ ላይ ነው። የመላ ዓለም ገንዘብ በቫቲካን ሲቲ ብቻ ሳይሆን የመላ ዓለም መሪዎችም ደግሞ ያሉት በቫቲካን ሲቲ ላይ ናቸው። የመላ ዓለም አምባሳደሮችም ያሉ እዛ ላይ ናቸው እነዛ በመላ ዓለም ላይ ያሉ ሰዎች ሁሉ ተስማምተው ዛሬ አምባሳደሮችን ለዛ ለትንሽ ቤተ መቅደስ ለቤተ ካቶሊክ ወይ ደሞ ለቤተ ነቢ እንትን ማነው አባስ እንደ አምባሳደሮችን እንደላኩ ሁሉ ይሄንን ሁሉ የሚያደርጉ የሐሰት ነቢያትና የሐሰት ነቢይና የሰይጣን ሃይማኖተኞች ናቸው። የሐሰት ነቢይ የሚባለው ተቃዋሚዋ ወይም ደግሞ ፕሮቴስታንት ቤተክርስቲያን አመራር ነው። አርዌው የሚባለው ያው ካቶሊክ ሃይማኖት አመራር ነው። ሲስተሙ ነው። እኛ ከግለሰቦች ከካቶሊኮችም ጋር ከፕሮቴስታንቶችም በግለሰቦች ጋር ችግር የለም። ይህንን አመራር እውነት አድርጎ ውሸትን እውነት አድርጎ የሚመራው ሲስተሙ ውሸት ስለሆነ፣ መልእክቱም ውሸት ስለሆነ፣ መልእክቱም ከሰይጣንና ከሰዎች ስለሆነ ብቻ ሲስተሙን ወይም ደግሞ አመራሩን በግልጽ በገሃድ ለመቃወም እንችላለን። ምክንያቱም እኛ ከሰማይ እስከመጣን ድረስ ለካቶሊኮችም ሆነ ለተቃዋሚ ፕሮቴስታንቶችም ሁሉ መልእክት አለን ልናስተምራቸው። ምክንያቱም እኛም ራሳችን ተምረን ማለት ነው። እኛም ሳንማር ሌሎችን ለማስተማር አንችልም። ምክንያቱም ትዝ ይለኛል አንድ ጊዜ ሰይጣን የውሸት ክርስቲያኖች ተሰብስበው መጡና አይ እኛ የጳውሎስ የኬፋ የክርስቶስ አማኞች ነን። እኛም የምንጸልየውን ጸሎት ስሙንና እናንተ አጋንንት ውጡ ብለው አጋንንትን ገሰጧቸው። አጋንንት ባንደበቱ በራሱ እንዲህ አለ፣ ኬፋንም እናውቃለን፣ ጳውሎስንም እናውቃለን፣ ኢየሱስንም እናውቃለን፣ እናንተን ግን አናውቃቸውም ብለው አቆሳስሏቸውና ደምስሷቸው አባረሯቸው። ውሸታም ክርስቲያኖችን ማለት ነው። ጳውሎስ ሲናገር እንደዛ ያሉ ክርስቲያኖች የሰይጣን የመናፍስት ጉባኤ ናቸው፣ የመናፍስት ጉባኤ ተከታዮች ናቸው ይላቸዋል። እኛም አስመስለን ክርስቲያኖች መስለን ልባችን ትሁት ሳይሆን፣ ልባችን ቀና ሳይሆን፣ ልባችን ቅን ሳይሆን፣ ልባችን ፍጹም ትሁት ሳይሆን፣ ልባችን ቅን ሳይሆን፣ እውነተኛ ዘራጆችና እውነተኛ ገሳጮች ካልሆነን ሰይጣን ይቀጠቅጠናል። የሰይጣን ሰራተኞችም ይሰድቡናል፣ ያዋርዱናል፣ ያቆሳስሉናል። ይህ እንዳይሆን ይህንን መልእክት የምንሰማ እያንዳንዳችን የአድቬንቲስት ቤተክርስቲያን አማኞች የምድር መልእክት የለንም፣ የሰማይ መልእክት ብቻ ነው ያለን። ምክንያቱም የሰንበትን ቀን የማከብር እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን እጅግ እያሳዘነው ኢየሱስ ክርስቶስን በመስቀል ላይ እየሰቀለው አብን እየሰደበው መንፈስ ቅዱስን እጅግ እያስጨነቀው ያለው መንፈስ ሃይማኖት ነው በምድር ላይ የሞላው። ስለዚህ ሐሰተኛ ነቢይ፣ ሐሰተኛ ሳንዴይ እሁድ ቀን የሚጠብቁ ክርስቲያኖች ስመ ክርስቲያኖች ናቸው። እንደገና ደግሞ የካቶሊክ ቤተክርስቲያን ሲስተም ነው ይሄ የሰይጣን መንፈስ ያላቸው የሚለው። ሶስተኛ የሰይጣን መንፈስ የእርኩስ መንፈስ የሚለው የምስራቅ አገር ሃይማኖቶች ናቸው። እስልምና፣ ቡድሂዝም፣ ሽንቱይዝም፣ ኮንፊሽዝም፣ ሽንቱይዝም እነዚህ በሙሉ የእግዚአብሔር መንፈስ ከቶ የሌላቸው የሐሰተኛ የሰይጣን አምልኮ ብቻ ያላቸው ስለሆኑ የሰይጣን መንፈስ ካፋቸው ይወጣል። ሶስት ናቸው የሰይጣን መንፈስ የሚያመልኩ ሃይማኖተኞች፣ የሐሰተኛ ነቢይ፣ እንደገና ደግሞ አርዌው ሐሰተኛ ነቢይ፣ እንደገና ደግሞ የሰይጣን መንፈስ የእርኩሳን መናፍስት ያላቸው እነዛ ሁሉ ባንድ ላይ ተሰባስበው new age movement when the more communism ይፈጥራሉ ተስማምተው communism when the more የሁሉም ቤተክርስቲያን አባላት እንደውም ደሞ ሃይማኖት ላይ ጭቆና ማድረግ የለብንም እስልምና ልክ ኦኬ ነው እንደገና ደሞ ሂንዱይዝም ኦኬ ነው ሂንዱይዝም ኦኬ ነው ኮንፊሽየንዝም ኦኬ ነው ቡድሂዝም ኦኬ ነው ስለዚህ በሃይማኖት እንዲጫጫቅ አሁን ግን ሁሉም ሰው የእግዚአብሔር አምላክ ነው ስለዚህ አንድ ላይ ተስማምተን አንድ ቀን የሁላችንም ማህበር ባንድ ላይ የምናመልከው የልባችሁን በልባችሁ ያዙ ግን ሁላችንም ባንድ ቀን ባንድ እምነት ባንድ ሐሳብ የምናርፍበትን ቀን ሁላችንም ባንድ ስምምነት እንወስን ብለው የሚስማሙበት ሶስቱም ሐሰተኛ መንፈስ ወይም ደግሞ ስፒሪቹዋሊዝም ይባላል ይሄ ሐሰተኛ መንፈስ እውነት ያልሆነ እግዚአብሔርንም የማያመልክ የእግዚአብሔርንም ስም የማይጠሩ አብን ወልድን መንፈስ ቅዱስን የማያምኑ ቅድም እንደምትሉ መጽሐፍ ቅዱስ ሊቅ አይደለም ዝም ብለው የተጻፈ ጽሑፍ ነው አምላክን እናመልካል እናምናለን ግን መጽሐፍ ቅዱስ እውነተኛ ትምህርት የለውም እግዚአብሔርን መጽሐፍ ቅዱስ እንደሚተርከው አይደለም ብሎ የሚያምኑ ሐሰተኞች መናፍስቶች እና የመናፍስትን ትምህርት የሚከተሉ የመናፍስትን እምነት የሚከተሉ ብዙዎች እኮ ሽንቱይስቶች፣ ቡዲስቶች፣ ኮንፊሽስቶች ፈጣሪ አለ ብለው ያምናሉ እስላሞች ፈጣሪ አለ ብለው ያምናሉ በእውነት እነዚህ ሁሉ እግዚአብሔር የሚላቸው የመናፍስት ሃይማኖት ይላል ሐሰተኛ ነቢይ የሚለው የፕሮቴስታንት ሃይማኖትን ነው የአርዌ የሚለው ይሄ በቀጥታ ከሰይጣን ከራሱ የሚመጣ መንፈስ ነው እነዚህ የምስራቅ አይና የምስራቅ አገሮች የምስራቅ ሃይማኖት ማለት ነው የምስራቅ ሃይማኖት በሙሉ ከሰይጣን ከራሱ ነው የሚመነጨው ሐሰተኛ ነቢይ ያው ሳንዴኪ ሳንባ ይሁድ ካንን ሰንበት አርገው የሚጠብቁ አርዌ የሚለው አውሬ የሚለው ያው የካቶሊክ የጳጳሱን ትምህርት የሚከተሉ ሰዎች ናቸው ሶስቱንም በግልጽ አስቀምጫለሁ የሰይጣን መንፈስ የሚለው ስፒሪቹዋሊዝም ይላል ስፒሪቹዋሊዝም እኛም እኮ እምነት አለን እግዚአብሔር አምላክ አለን ግን መጽሐፍ ቅዱስ እግዚአብሔር አምላክ የሆነው ታሪክ አይደለም የሚተርከው ብሎ የሚያምኑ የሰይጣን መንፈስ የተቀበሉ ማለት ነው ስፒሪቹዋሊዝም ወይም ደግሞ የሰይጣን መንፈስ የሚከተሉ ምንም አብ ወልድ መንፈስ ቅዱስ ምን እንደሆነ በታሪካቸውና በሃይማኖታቸው ውስጥ የሌለ ማለት ነው እንደጠቀስኩላችሁ ዋናዎቹን አምስቱን ጠቅሼላችኋለሁ እስልምና ቡድሂዝም ኮንፊሽየዝም ሂንዱይዝም ሽንቱይዝም ናቸው አምስቱም በሰይጣን መንፈስ የሚመሩ አብ ወልድ መንፈስ ቅዱስ የሌላቸው አብ ወልድ መንፈስ ቅዱስን የሚያምኑ ግን በተአምርና በድንቅ ብቻ እየተላወሱ ዛሬ መላ ዓለምን በጌታ በኢየሱስ ክርስቶስ ስም የዓለምን ንግድ የሚሰበስቡ ቤተክርስቲያናት ናቸው አርዌያውያን እንደምናውቀው የ አጣሱ ሲስተም ነው እነዚህ ሶስቱ ባንድ ላይ ተሰባስበው አርማጌዶን ይፈጥራሉ አርማጌዶን የሚባለው የምስራቅ አገሮች ጦርነት አይደለም የሃይማ የእውነትና የውሸት ታላቁ ተጋድሎ ነው እነዛ ሐሰተኛ ነቢይ የሰይጣን ሃይማኖት እንዲሁም ደግሞ አርዌ ባንድ ላይ ተሰባስበው በእግዚአብሔር ህዝብ ላይ የሚያደርጉት ተቃውሞ ነው ያኖ አርማጌዶን የሚለው አርማጌዶን የሚለው ማጌዶና ጦርነት የሚል ቃል በአንድ ላይ ተቀላቅሎ የዕብራይስጥ ቋንቋ ነው አርማ ማለት ጦርነት ማለት ነው ጌዶን ማለት የስፍራ ስም ነው ሁላችንም እንደምናውቀው ሲያሬ ሲያረር ሲያረ ሲያረ የሚባለው ታላቁ የ የምስራቅ አገሮች የእስራኤል ህዝብ ተቃዋሚ ወይም ደግሞ ገዳይና አጥፊ የሆነ ንጉስ ነበር። እሱን ሄደን ሁላችንም እናንብበው። በመሳፍንት መጽሐፍ ውስጥ ነው ያለ። መሳፍንት ጥቅሱን ከታችኋለሁ። ጥቂት ሰከንድ ጊዜ ስጡን። አምስት ላይ ነው ያለ። ማንም ጋችላኔ ካለ እስቲ አንብበው። ምዕራፍ አምስት ቁጥር 19 እስከ 21 ድረስ ያለውን አንብብ።
የምን መጽሐፍ ነው?
አዎ መሳፍንት ነው። ጃጅስ የሚለው መሳፍንት ነው አይደለ? እሺ ሄድና በአስራ አምስተኛው ምዕራፍ 19:21 ያለውን አንብብ።
ጃጅስ ናልኮ ጃጅ ነገስታት ነው
ያ ጃጅ ነገስታት መሳፍንት ነው። መሳፍንት ነው ነገስታት ኪንግስ ነው።
ኦ ኦ ያ ያ
ጃጅስ የሚለው መሳፍንት ነው።
መሳፍንት
አምስት 19 እስከ 21
ዘጠኝ እንዲህ ይላል። ነገስታት መጡ ተዋጉም። በዚያ ጊዜ በማገዶ ወኖች አጠገብ በታይናክ የከነአን ነገስታት ተዋጉ፣ የብር ዘርፍም አልወሰዱም። ከዋክብት ከሰማይ ተዋጉ፣ በአካሄዳቸውም ከሲሳራ ጋር ተዋጉ። ከድሮ ጀምሮ የታወቀ ያ የቂሶን ወንዝ ጠርጎ ወሰደው። ነፍሴ ሆይ በኃይል እርጋጭ።
ያ እስከ 10 እስከ 21 ነው ያነበብከው? እና ሴሳር የሚባል ታላቅ የከነአን ንጉስ ነበረ። የእስራኤል ልጆችን ሊዋጋ መጣ። በዛን ጊዜ ማን ነው የተዋጋው ለእስራኤል ልጆች?
ከዋክብት ላይ
የስ አይደለም እንዴ? በቂሶን ወንዝ ላይ ከዋክብት። እንዴት ነው ጋሽ ኪዳኔ ከዋክብት እንዴት ጦርነት ያውቃል እንዴ?
እኔ ዛሬ እየተማርኩ ነኝ።
እናንተ ሁሉን ታውቃላችሁ፣ ግን አንድ ነገር ልንገራችሁ። ከዋክብት ተዋጉትና በወንዝ ውስጥ ከተቱት፣ እሱም ተጠርጎ ሄደ። የእስራኤል ልጆች ሊዋጉት አልቻሉም። ወገኖች፣ ሰይጣን በአንድ ላይ ተሰባስቦ የሐሰት ነቢያትን አውሬውን እንደገና ደግሞ ሐሰተኛ ነቢይን ሰብስቦ የእግዚአብሔርን ቅዱሳን ለመደምሰስ በተዘጋጀ ጊዜ ኢየሱስ ክርስቶስ ከሰማይ መጥቶ የእስራኤልን ሕዝብ የታደገው በከዋክብት የመጣው እግዚአብሔር እንደገና ደግሞ እኔንና እናንተን እያንዳንዳችን ይታደገናል። እግዚአብሔር ለዘላለም የተባረከ ይሁን። ያ ቦታ ነው የጦር ሜዳ ማለት ነው። ማጌዶ ማለት አርማጌዶ ማለት የጦርነት ስፍራ ማለት ነው። ያ ማለት እግዚአብሔር ሕዝቡን የሚታደግበት ቦታ ማለት ነው። ስለዚህ እነዚህ
ሶስቱ መናፍስቶች ተሰባስቦ በአንድ ላይ ተስማምቶ የእግዚአብሔርን ቅሬታ ህዝብ ለመደምሰስ በተዘጋጁ ጊዜ ኢየሱስ ክርስቶስ ከሰማይ መጥቶ የእስራኤልን ህዝብ ይታደጋል፣ የእግዚአብሔርን ህዝብ ይታደጋል። እሱን በሚቀጥለው ሳምንት እናጠናለን። ግን ለጊዜ እነዚህ ሶስቱም ጓጉችሮች የሚመስሉቱ አንዱ አርጎዬ ነው፣ ሁለተኛው ሐሰተኛ ነቢይ ነው፣ ሶስተኛው ራሱ የሰይጣን መንፈስ ያለበት ሃይማኖት ወይም ደግሞ ስፒሪቹዋሊዝም ነው። እነዚያ ደግሞ ከምስራቅ ሀገሮች ላይ ከሩብ ምስራቅ ሀገሮች ላይ ያሉ የሃይማኖት ዘርፎችና ሐሰተኛ ነቢይ የሳንዴ ኪፒንግ እንደገናና አርዌው የሐሰትን ሃይማኖት የሚከተል የጳጳሱን ሲስቴም የሚከተሉ ሶስቱም የሃይማኖት ድርጅቶች በአንድ ላይ ሆነው የእግዚአብሔርን እውነት የሚቃወሙበት ቦታ ነው ማጌዶ የሚባለው ወይም ደግሞ የጦር ሜዳ የሚባለው። ስለዚህ ብዙ ሰዎች የሚናገሩንና የሚሉትን ማመን የለብንም። በመጨረሻ ላይ የምስራቅ ሀገሮች ወይም የመካከለኛ ምስራቅ ሀገሮች የሚያደርጉት ጦርነት ነው ብለው ያምናሉ። እሱ አይደለም። ሐሰተኛ ሶስቱም ሐሰተኛ ነቢይ፣ ሰይጣንና አርዌ በአንድ ላይ ተሰባስበው የእግዚአብሔርን ሕዝብ ወይም የኢየሱስ ክርስቶስን መልእክት ወይም መልእክተኞችን የሚቃወሙበት እና ደግሞ ለማጥፋት የሚዘጋጁበት። በዛን ጊዜ ግን ከሰያራ ጋር የተዋጋው አምላክ እኛንም እንደሚታደገን የሚናገር መልእክት ስለሆነ አርማጌዶን የሚባለው የጦርነት ሜዳ የጦርነት ስፍራ ማለት ነው እና እግዚአብሔር አምላክ ከኛ ጋር መሆኑን የሚያሳየው በሚቀጥለው ሳምንት የምናጠናው ክፍል ይሆናል። አሁን ለጊዜ እነዚህ ሶስቱም ይበቁናል። በዛ ነጥብና ሀሳብ ያላችሁ የሰማችሁትን የተማራችሁትን ነገር ካለ በእርግጠኝነት እንግዲህ እንወያይ። በሶስቱ መክሰፍቶች ላይ ጥያቄ ማሳቢ ማስተያየትም ካላችሁ እንግዲህ
ይሰማል።
አሁን ይሰማል።
እግዚአብሔር ይባርክህ ፓስተር። ለእግዚአብሔር ስለ እግዚአብሔር መጨረሻ መልእክት ለራሴም ለመማር ለሌሎችም ለማስተማር ዛሬ አሜሪካ ከመጣ በኋላ ሳይሆን ገና በልጅነት ለእግዚአብሔር ልብህን፣ ሰዓትህን፣ ጊዜህን አሳልፈ ልትሰጥ ይረዳ አምላክ መንፈስ ቅዱስ ስሙ የተመሰገነ ይሁን። እዚህ ላይ እኔ እስከ 16 ነው ያነበብከው። በእውነት ከ12 ጀምሮ ላለው ራእይ ምዕራፍ 16 ቁጥር 12 እስከ 16 ላለው አንድት ቃል ትርጉሙን ልትሰጠን ትችላለች ብዬ የማምነው አለ። ያቺ ቃል ምንድናት? በቁጥር 15 ላይ ያለች ቃል ክርስቶስ የተናገረው Behold, I come as a thief. Blessed is he that watches and keeps his garments የምትል ያ ልብስ ከሌለው ያ ግለሰብ ምን ይሆናል አለ? ራቁቱን ይሄዳል። ራቁቱን በሚሄድበት ጊዜ ሰዎች ሼም በአማርኛ እንዴት ነው የሚተረጎመው? ሀፍረታቸውን ያያሉ። ይሄ ጋርሜት የሚለውን ነገር ይሄ ልብስ በትክክል እናስብ፣ ምን እንደሚሰራ በእግዚአብሔር ቤት ውስጥ እኛ የምንለብሰው ያኔ ቄሶች ለብሰው የሚወጡት እግዚአብሔር ሙሴን አዞ ለሃሮን የሰራው አይነት ልብስ ዛሬ ምንድን ነው የሚወክለው? የክርስቶስ ጽድቅ ነው አይደል? እኛ ለብሰን የምንዞረው ሌላ ነገር አለ። ኃጢአታችንን የሚሸፍነው የክርስቶስ ጽድቅ ነው አይደል?
አዎ።
የክርስቶስ ጽድቅ የሌለው ሰው ባዶውን ይሄዳል፣ እራቁቱን ይሄዳል። እራቁቱን ሲሄድ ደግሞ ሰው ይመለከታል ይላል። እንግዲህ ይህችን ቃል ካስተዋልን እንዳስተዋል ከአስራ ሁለት ጀምረን ስናነብ ስድስተኛው መቅሰፍት በዘነበ ጊዜ በወረደ ጊዜ የኤፍራጥስ ወንዝ ደረቀ ይላል። የኤለን ዋይት ኮሜንት የጻፉት ሰዎችን ሲመለከት ነበር። ሁለት አይነት አስተሳሰብ ያላቸውን ሰዎች ይሄንን መጽሐፍ ያዘጋጀው ሰው ዳኛም ይመስላል። አንዳንዴ ደግሞ መሀል ላይ ዝም ብሎ የሁለቱን ሀሳብ አስቀምጦ ራሴ የፈለግከውን አድርግ ብሎ የተወያ ይመስላል። እና የሁለት ሰዎችን በምልበት ጊዜ የሁለት ቡድን አመለካከት ያስቀመጠው አንደኛው ሰዎች ኤፍራጥስ ወንዝ የሚለው በመጀመሪያው የዓለም ጦርነት ጊዜ የተሸነፈው የኦቶማን መንግስት፣ ዛሬ ቱርኪ የሚባለው የእስላሞችን መንግስት የሚወክል ነው ይላል። ሌላኛው ደግሞ መንፈሳዊነትን ነው የሚያሳየው የሚሉ አሉ ብሎ ነው ያስቀመጠው። ሊትራል የሆነ ወንዝ አይደለም የሚደርቀው። ነገር ግን በጣም የሚገርመው ይቺ ቃል ሼም የምታሳየው ልብስ ካባ በላያችን ላይ ከሌለ የሚለውን ቃል አሁንም ደግሞ በደንብ ለመረዳት ቅድም ፓስተር ዳንኤል ስትናገር ስለ ናብከደነጾር ሳይሆን ስለ ቤልሻጾር የተናገረው ነገር በደንብ አስታውሱ። ዳንኤል ለቤልጣሶር መጥቶ የዓለምን የመንግስቴን ግማሽ እሰጥሃለሁ፣ እንዲህ ያደርጋለሁ ብሎ ሲናገር የተናገረውን ቃል እናስታውስ። ዳንኤል ላይ ምዕራፉን አውቆ አንድ ሰው ሄዶ ቢያነብ ደስ ይለኛል ዳንኤል የተናገረው። ግን ትዝ የሚለኝ ምንድን ነው? አንተ ታውቅ ነበረ የእግዚአብሔርን ቤተ መቅደስ ዕቃ አምጥተ ለዚህ ምሽት ድግስ ማድረጊ እንደው ዕቃ አታይ ሳይሆን ብርጭቆ ያልታጠበ ስላለ ሳይሆን እንደዛ ብለው አይደለም ያስቀመጠው። እንግዲህ እኔ ነገሩን ነው እንድንረዳ ዕቃ አቶ ሳይሆን የሚጠጣውን ብርጭቆ አቶ ሳይሆን ምን ያደርጋል ምን ያመጣል እግዚአብሔር ብሎ ነው። ይሄ የእግዚአብሔር ቤት ክብር ዕቃ፣ የእግዚአብሔር ቤት ክብር ዕቃ ምንም የሚያመጣ ነገር የለም። ደግሞ ያደረገው ሳያውቅ ሳይሆን እያወቀ ከአባቱ ጋር እግዚአብሔር ዲል የነበረውን ዲል እያወቀ ይሄንን አደረገ። እንግዲህ ይሄ ሰው የተራቆተው ምን ሲሆን ነው? የኤፍራጥስ ወንዝ የደረቀው ምን ሲሆን ነው? በድንገት በዛ ቀን በተደረገው ግብዣ አይደለም። መጀመሪያ ቢልት አፕ የሆነ ካራክተር ነበር።
Yes.
መጀመሪያ የኖረው ህይወት ነበር። እያወቀ የኖረው ህይወት የኤፍራጥስን ወንዝ ሳይረስ አድርቆ መንግስቱን እንዲደመስስ ምክንያት የሆነው ያ ቀን የጠጡት በእግዚአብሔር ቤት ዕቃ የጠጡት መጠጡ ሳይሆን የእግዚአብሔርን ቤት ዕቃ በዛ ቀን ማምጣቱ ሳይሆን ምክንያት የሆነው ድሮ የኖረው ኑሮ ነበር። እያወቀ ለእግዚአብሔር ቤት ዕቃ ክብር አለመስጠቱ። እንግዲህ ይሄ ራቁቱን ራሱንም አገሩንም ራቁቱን አስቀመጠ። ዛሬ ስድስተኛ መልአክ መቅሰፍቱን በምድር ላይ በሚጥልበት ጊዜ የኤፍራጥስ ወንዝ ደረቀ በሚልበት ጊዜ የቆየ ነገር የእግዚአብሔር ነገር የእግዚአብሔር ሕግ ምንም አያመጣም። ይህንም በደንብ ይወቁ። ይሄ ነገር ሁሉ እኮ ከአስራ ሶስት ጀምሮ ያለ ነገር ነው ችግር እያመጣ ያለው። ምዕራፍ አስራ ሶስት ላይ ይሄ ነገር እየወደቀ የሚወድቀው ለማን ነው? የአውሬውን ምልክት ለሚቀበሉት ነው። በደንብ ካነበባችሁ እነኚህ ስድስቱ መቅሰፍት ሰባቱ መቅሰፍት የሚዘንቡ የአውሬውን ምልክት ለተቀበሉ ነው ለማንም አይደለም የአውሬው ምልክት ደግሞ የሚቀበሉ እነማን ናቸው የእግዚአብሔርን ህግ የሚክዱ የእግዚአብሔር ህግ የለችም የሚሉት በተለይም ሰንበት ተሽሯል የሚሉ አትግደል የሚል ተሽሯል የሚል እኮ የለም አታመንዝር የሚል ተሽሯል የሚል ሰንበት የለም የሚሉ ሰዎች ላይ ነው ይሄ የሚወድቀው እነኚህ ደግሞ ይሄንን መቅሰፍት የሚቀበሉት በዛ ቀን ስለተዘጋጀ ሳይሆን ከድሮ ጀምሮ የኖሩበት ኑሮ ነበር ከዛ የተነሳ ምን ሆነ ሼም የሚባል ነገር በቃ ይሄንን ባደርግ እግዚአብሔር ይቆጣል የሚል ነገር ከአእምሮአቸው ጠፋ ሰንበት ማለት ክርስቶስ ነው ስል ነበር ቀደም ፓስተር ዳንኤል በራሱ የተናገረ አይደለም ሰንበት ቅዱስ ነው ክርስቶስ ቅዱስ ነው ይሄንን ነው መጽሐፍ ቅዱስ የሚለው እና ይሄ ከክርስቶስ ጋር እኩል የሆነው የክርስቶስ የእረፍት ቀን አትንኩኝ ያለ ቀን የኔ ነው ያለ ቀን ምንም ችግር የለም ብለው የሚኖሩ ሰዎች በእንደዚህ አይነት ሁኔታ በሚኖርበት ጊዜ ከለላ የሚሆናቸው ነገር ከላያቸው ይጠፋል የክርስቶስ ጽድቅ ከላያቸው ይጠፋል ልብ በሉ ይሄ ሊትራሊ የሆነ ነገር ነው የኤፍራጢስ ወንዝ ነው እንዳንል ዛሬ የኤፍራጢስ ወንዝ ምን ያህል ትልቅ እንደሆነ ኢራቅ ሄዶ ያየ ሰው ቢነግር ደስ ይለኛል ሁለተኛ ደግሞ ዛሬ ምድረኛ ጦረኛ የሚባል ነገር የለም ወንዙ እንኳን ሰዎች በመኪና ነው የሚሻገሩት ለመሻገር የግድ እንደ ሳይረስ ጊዜ ውሃ ማድረቅ የለባቸውም ሰዎች አውሮፕላን የሚሉት ነገር ከላይ ድምፁን ያልሰማችሁ ሰዎች ያላችሁ አይመስለኝም የጦር አውሮፕላን አሜሪካ እየሰራች ያለች አውሮፕላን እንኳንና የኤፍራጢስን ወንዝ ለመሻገር ችግር ያለው ሳይሆን በተወሰኑ ደቂቃዎች አፍሪካ ሄዶ መጥቶ መመለስ የሚችል ነው በተወሰኑ ደቂቃዎች ስለዚህ ወንዝ የመሻገር ችግር አይደለም ዛሬ ለጦርነት ያለው ይሄንን ከተረዳን ወዴት ይመራናል አርማጌዶን የሚለው ጦርነት ደግሞ ሊትራሊ የሆነ ጦርነት አለመሆኑን ያሳየናል ቀጥለን ዛሬ ሳምንት እንማራለን እንደተናገረው እና ከ12 እስከ 15 ያለውን በደንብ ለመረዳት መጀመሪያ ኮንክሉድ ሳደርግ ማስተዋወስ ያለብን ራቁት ማለት ምን ማለት ነው ራቁትን መቅረት ማለት ምን ስጠፋ ነው ሰው ራቁቱን የሚሆነው ያ ደግሞ የሚጠፋው መቼ ነው የሚለውን ጥያቄ መመለስ ከቻል ከቤልጣሶር ታሪክና ዳንኤል ለቤልጣሶር የተናገረውን ነገር ሊንክ ስናደርግ ፒንች ይኖረናል ይሄ የኤፍራጢስ ወንዝ መድረቅ ማለት ምን ማለት እንደሆነ ለማለት ነው አመሰግናለሁ
እግዚአብሔር ይስጥልን አይ ቲንክ በይፋ ገልጠዋል ይሄ ልብስ የሚለው ቃል የሚለው ጋርመንትስ የሚል ቃል አለ ያውም እሱም the need of Christ to cover all of us ይላል በእንግሊዝኛ የተጻፈው እነዚህ የእግዚአብሔር ልጅ ኢየሱስ ክርስቶስን ያለበሰ ህዝብ ከነዚህ ከሶስቱ ጥምር ኃይላት ሊያማልጥ አይችልም የሚል ቃል ሊያስተምረን ነው የክርስቶስ ልብስ የለበሰ ሰው ብቻ ወይም ደግሞ የእግዚአብሔር ልጅ የኢየሱስ ክርስቶስ ሃይማኖትና የአብ ፍቅር የመንፈስ ቅዱስ አንድነት ከቅዱሳን ጋር ያለው ሰው ብቻ ነው ይህንን ሶስቱንም ለይቶ ለማየት የሚችለው የአይንም ኩል የሚለውን ቃል እነዛ ልብሶችን በአንድ ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ባህሪያት ናቸው ወይም ደግሞ ማንነት ናቸው የክርስቶስን ማንነት ወይም ክርስቶስን በመምሳል ብቻ ነው እነዚህን የጥምረት ሶስቱንም የጥምረት ሃይማኖት ኃይላት ለማብላት የሚችለው ከነዛ እነዚህ ሶስቱ ጥምረታቸው በጣም ረቂቅ ነው አሳማኝ ነው በሶስቱም በኩል የሚመጣው እንደምናየው ቻይና እጅግ ሀብታም ናት ራሽያ እጅግ ሀብታም ናት ኢንዲ በጣም ሀብታም ናቸው ጃፓን እጅግ ሀብታም ናቸው እነዚህ ሁሉ በአንድ ላይ ተሰባስበው ከካቶሊክ ጋራ ጥምረት ፈጥራሉ። የአሜሪካ መንግስት እና የአሜሪካ ቤተክርስቲያናት በሙሉ በአንድ ላይ በጥምረት በአንድ ላይ ተሰብስበው ከካቶሊክ ጋር ይስማማሉ።
እንደገና ደግሞ የአርዌው የካቶሊክ ሃይማኖት በዩሮፒን ሀገር ያለው በተለይም በቫቲካን ሲቲ ላይ ያለው ኃይል እና በመላ ዓለም ላይ ያለው የሃይማኖት ድርጅቶች በአንድ ላይ ይሰባሰባል። በዛን ጊዜ በቀላሉ የኢኮኖሚ ድርቀት በሚሆንበት ጊዜ የመከራ ሰዓት እጅግ በሚመጣበት ጊዜ አረ ሁላችንም የምንጨነቅበት ነገር ነው። እንደ ኤልያስ ለየብቻችን በምንቀርበት ጊዜ እንደ ዳንኤል በሜዶን እና በፋሪስ መንግስት ብቻችን በምንቀርበት ጊዜ እንደ ማርዶኪዮስ እና እንደ አስቴር በአሻይሮስ መንግስት ለብቻችን በሃማን ቁጣ ስር በቀረን ጊዜ አዋጅ ከወጣ በኋላ የሰይጣን አዋጅ ከወጣ በኋላ ከሰማይ የሚመጣው ኤልያስ ከምድሪቱ ተባሮ በፍጥጣ ውስጥ በተደበቀ ጊዜ ወገኖች በዛን ጊዜ ከሰማይ ሲያራንና ጦርነቱን ለመደምሰስ የመጣው የእግዚአብሔር ልጅ የቁጣው ጦርነት ከሰማይ ዘንቦ ነው እንጂ እኛን የሚያሳርፈን ካልሆነ በተቀር እንደውም በሚቀጥለው ሳምንት እንማራለን። በእርግጠኝነት ያብራራል። የእግዚአብሔር ልጅ ከሰማይ መንቀጥቀጥን የምድርንና የአየርን የአቦ ነፋስን መላ ዓለምን ያንቀጣቅጣል ይላል የራሱን ልጆች። በዛን ጊዜ በመሬትና በሁኔታዎች መንቀጥቀጥ የተነሳ በመቃብር ውስጥ ያሉ ቅዱሳን ሁሉ ይነሳሉ። በዛን ጊዜ እነሱ ኢየሱስ ክርስቶስን በሰማይ ስፍራ በአየር ላይ ያገኙታል። እነዛ ግን በእግዚአብሔር ቁጣ ያላቸው በሙሉ ይደመሰሳሉ። እግዚአብሔር አምላክ ከፊታችን የምስራች ድምፅ እያስጠበቀን ስላለ እኛ የአድቬንቲስት ቤተክርስቲያን አባላት አደራ ማንንም አንጠብቅ። ከእንግዲህ እናታችንን፣ አባታችንን፣ ወንድማችንን፣ እህታችንን የምንጠብቀው መልእክት አይደለም። ይህ መልእክት እያንዳንዳችን በግላችን በልባችን ይዘን ለሌሎችና ለቤተሰቦቻችን የምናስተምረው የእውነተኛ የዘላለም ብርሃን ነው። እግዚአብሔር አምላክ እኛንና ልጆቻችንን ከሚመጣው ቁጣ ከሰይጣን ጥምረት እንድታደርገን ሁላችንን አብረን የምንሰራበት ነው። በዛን ጊዜ ለብሳን የምንቆመው ኢየሱስ ክርስቶስን እና ኢየሱስ ክርስቶስን ብቻ ነው። አመሰግናለሁ። ሌላ አስተያየት እና ሌላ ሀሳብ ካለ ሌላም ጥያቄም ካለ ደግሞ
አንድ ተሳብ ልጨምር። ሌላ ሶስ ከዘጋጅ።
እሺ ሌላ ሀሳብ ያዘጋጀ ሰው ካለ ሌላ እስከሚዘጋጅ ሀሳብ ካላችሁ ወይ ጋሽ ለጋሽ ኪዳኔ ጊዜ ይሰጣው።
ያው እኔ ሌላ ሀሳብ የለኝም።
እሺ ጋሽ ኪዳኔ
በእምነት ሀሳብ ይኖራታል ብዬ እጠብቃለሁ። እየተዘጋጀች እያለ አንድ ለማለት የሚፈልገው አለ። የኤፍረጥስ ወንዝን ታሪክ ነው የተናገርኩት። እነኚህ የሶስቱን ጓጉንቸሮች ታሪክ ያልተናገርኩት ለሌላ ጊዜ ልስጥ ብዬ ነው። ወደ ጓጉንቸሮቹ ከመሄዴ በፊት የኤፍረጥስ ወንዝ የደረቀበት ምክንያት በእውነት በዋና ሳይሻገሩ ስለሚቀሩ ነው ወይ? የሳይረስ ወታደሮች አልነበረም? ድልድይ ሰርተው መሻገር ስላቃታቸው ነው? አልነበረም? የኤፍረጥስን ወንዝ ወደ ሌላ አቅጣጫ እንዲፈስ ያደረጉበት ምክንያት ለምንድን ነው? መግቢያ ቦታ አልነበረም? ግንብ በጣም ታጥሮ በብረት በር ተዘግቶ መግቢያ ቦታ አልነበረም? ዛሬ የካቶሊክንም ቤተክርስቲያን ስትመለከቱ፣ የፕሮቴስታንቶችንም ቤተክርስቲያን ስትመለከቱ እንዴት እንደታጠሩ ታያላችሁ። እንዴት እንደታጠሩ ዛሬ አንድ የአድቬንቲስት ሰባኪ ሄዶ ሊስበክ ብል የሚሰማ ሰው ይኖራል? እግዚአብሔር ብዙ መንገድ አለው ወንጌልን እዛ ባቢሎን ግንብ ውስጥ ላሉት ለማድረስ። ብዙ መንገድ አለ። ከነኚህ መንገዶች አንዱ እነኚህ ሰዎች ሰክረው ወታደሮቹም ሰክረው አሉ። በምን ተማምነው? በደንብ ባል በሰሩት አጥር ተማምነው። በርግጥም የሳይረስ መንግስት ፍልፍል ተዋጎ ያንን በር ሰብሮ መግባት አይችልም ነበር። በዛን ጊዜ አሁን ያለን ደማሚት ቦምብ አልነበረ ግን በሚያፈርስ the only way የሚረዳቸው የነበረ ያንን ወንዝ አድርቆ መግቢያው በወንዝ በሚሄድበት ቾልኮ መግባት ነበር።
yes
ዛሬ እኛ የአድቬንቲስትን ወንጌል ወደዚህ እንደዚህ በታጥ ወደ ታጠረው ህዝብ ማስገባት የምንችለው ከባብሎን ማውጣት የምንችለው ወገኖቼ በእንዴት ባለ መንገድ ነው? በሶሻል ሚዲያ እየሰበክንን ፍልፍል ከግለሰቦች ጋር እየተናገርንን እንዲህ ነው ይያልነው ያለነው። እኛ የማናውቀው እኛ የማንረዳው ይሄን የተገነባውን ግንብ በፖለቲካም ይሁን በኢኮኖሚም ይሁን በቢሊፍ ብዙ ሰዎች በሚሰብኩት ስብከት ለሚያምናቸው የኔ ዊክ የሆነ አፕሮች ከእግዚአብሔር ጋር በደንብ የተሳሰረ እምነት ስለሌለኝ ይሄንን ግንብ ማፍረስ አልችልም። ነገር ግን እግዚአብሔር ብዙ ሺህ መንገድ አለው ዛሬ እኔ ማናገር የማልችለው ወደ እነኚህ ህዝብ የሚገባበት። ይሄንን በደንብ ሊንክ ያድርግላችሁ ነው መንፈስ ቅዱስ እንዴት እነኚህ ሰዎች እንደታጠሩ ወንጌልን ወደዚህ ቤተክርስቲያን ማስገባት እንዴት ከባድ እንደሆነ ያኔ የበልጣሶር መንግስት እንዴት በከባድ ሁኔታ እንደታጠረ። ሌላው ስለዚህ ስለ ሶስቱ ጓጉንቸሮች ልብ በሉ። ሶስቱ አንደኛው ሰይጣን ነው፣ አንደኛው አውሬ ነው፣ አንደኛው ደግሞ ሐሰተኛ ነቢያት ናቸው። አውሬው ይታወቃል፣ ድራገን ይታወቃል። ከነኚህ ከእያንዳንዱ ሶስት ጓጉንቸሮች ናቸው የወጡ። አንዱ ከአንዱ፣ አንዱ ከአንዱ፣ አንዱ ከአንዱ። ነገር ግን ሶስቱም የሚናገሩት አንድ ቋንቋ ነበር። ምን አይነት ቋንቋ? የእግዚአብሔርን ህዝብ ራቁታቸውን የሚያቀር የክርስቶስን ጽድቅ እንዳይለብሱ የሚያደርግ መልእክት ነው የሚናገሩት። ከዚህ የተነሳ ሰዎች በእነኚህ ስብከቶች ድራንክ ይሰክራሉ። እንደዚህ በሚሰክሩበት ጊዜ ወገኖቼ እግዚአብሔር የሚያስገባን ብዙ ሺህ መንገድ አለ። እንደዚህ በፊቱ እየተሰበሰብን የምንማር ከሆነ ብዙ ሺህ መንገድ አለ ወደዚህ ግንብ ውስጥ ወደ ሰከሩት ህዝብ ውስጥ የምንገባበትን መንገድ። ማወቅ የምንፈልገን ወገኖቼ ማስተዋል ያለብን ከዛሬ ጥናት ይሄ የክርስቶስ ጋርመንት የክርስቶስ ጽድቅ አለኝ ወይ? ምንድን ነው የምለው? ቢሆልድ አይ ካም አስ ኤ ቲፍ እንደ ሌባ እመጣለሁ። ዋች ኤንድ ኪፕ ዘ ጋርመንት የሚወሰድ እኮ ነው የሚወሰድ ነው። ኪፕ እኮ ነው የሚለው ኪፕ ሂዝ ጋርመንት አዘርዋይስ ኢት ዊል ቢ ቴከን አዌይ። ወደ ሌላው እንዳንሄድ ለሌላ ጊዜ እሰጣለሁ። እግዚአብሔር ይባርካችሁ።
አሜን አሜን ለማይ ሰለም ለላስተ ደሞ እንሰማለን።
እሺ እኔ ትንሽ ለማጨመር የምፈልገው በዚህ በሶስቱ አንዳንድ ትርጉም እንቁራሪት ይላል፣ አንዳንዱ ጓጉንቻ ይላል። በሶስቱ እርኩሳን መናፍስት ሁኔታ ላይ ትንሽ ሐሳብ ብጨምር ብዬ ነው። አንደኛ መለኮት ሶስት ነው አይደል? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስት አካል ነው አይደለም? መለኮት በሶስት አካልነት ነው የሚገለጠው መለኮት። እና ሁሉ ጊዜ አስተውለን ከሆነ ሰይጣን የሚያደርገው ከዛ በሚመስል ሁኔታ ነው፣ እግዚአብሔርን በሚመስል ሁኔታ ነው የካውንተርፊት ለቅሱ የሚያደርገውን አስመስሎ ነው ሁሉ ጊዜ፣ ወይም እሱን መስሎ ነው ለመቀመጥ የሚፈልገው። እና ልክ አብ ወልድ መንፈስ ቅዱስ ሶስት አካል አንድ መለኮት እንደሆነ ሁሉ ይሄም ሰይጣን አይታችሁት እንደሆነ ዘንዶ ይለዋል፣ አውሬ ይለዋል፣ ሐሰተኛ ነቢይ፣ ሶስት ርኩሳን መናፍስት ይላል። የነሱ የሰይጣን ስላሴ ማለት ነው። ሁልጊዜ ቅድም እንዳልኩት ካውንተርፊት ነው፣ እሱን መስሎ ነው የሚቀመጠው። እና ልክ መለኮትም ሶስት አካል እንዳለው እሱም ደግሞ በሶስት ማንነት ነው የተገለጠው ማለት ነው። ሌላው ደግሞ ጥቅሶችን ለማንበብ እና አውሬው ማን ነው ይቅርታ፣ ዘንዶ ማን ነው ስንል፣ ዘንዶ አዎ የቀደመው ባብ ዲያብሎስ ነው። ግን ዘንዶ በምን ሁኔታ ነው ግን የሚሰራው? ዘንዶ የግድ መጠቀሚያ ያስፈልገዋል። እና ስለዚህ ዘንዶ ያለው መጽሐፍ ቅዱስ እዛ ጋ ማንን ነው ብለን ስንል ራእይ ምዕራፍ 12 ላይ ስንሄድ ራእይ ምዕራፍ 12 ቁጥር 13 ላይ ራእይ 12 ቁጥር 13 ላይ እንደዚህ ይላል፣ ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት ይላል። ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት ይላል። ኢየሱስ ክርስቶስ በተወለደ ጊዜ ማን ነበር ንጉስ የነበረው? ሄሮድስ ነበር ንጉስ የነበረው። እና ይሄ ወንድ ልጅ የወለደችውን ሴት አሳደዳት የሚለው ክርስቶስ ኢየሱስን ለመግደል ሄሮድስ ያደረገውን ሙከራ ነው። ታስታውሳላችሁ፣ ሰባ ሰገሎች ልንሰግድለት መተናል ብለው ባሉ ጊዜ ሄሮድስ እነሱን ማታለል የሚችል መስሎት፣ እነሱን በእርግጥ ማታለል ይችላል፣ ግን እነሱን የመራቸውን እግዚአብሔርን ግን ማታለል አልቻለም። ስለዛ ነው እኔም እንድሰግድለት የት እንደሆነ እዩና ንገሩኝ አላቸው። እሱ ግን ለመግደል ነበር ሀሳቡ የነበረው። የመራቸው እነዛን ሰባ ሰገሎች ይመራቸው የነበረው እግዚአብሔር ግን ተመልሳችሁ በዛ መንገድም እንዳትመለሱ ብሎ በህልም እንደተናገራቸው፣ ከዛም ያን ኢየሱስ ክርስቶስን ማግኘት ስላልቻለ ከሁለት ዓመት በታች የሆኑትን ህፃናት ሁሉ እንደጨፈጨፈ ነው የምናውቀው። እና ስለዚህ አሁን በዛ ቦታ እዚህ ጋር የሚናገረው እንግዲህ ወንድ ልጅ የወለደችውን ሴት አሳድዳት ኢየሱስን ለመግደል ሄሮድስ የነበረውን ጥረት ነው የምናየው። ስለዚህ በማን ነው ግን የተነገረው? ዘንዶው ነው የሚለው። ስለዚህ ዘንዶው የሚለው ማን ነው ማለት ነው? ሄሮድስ ፔጋኑ ሮም ነው የነበረው። እና ዘንዶው የሚለው አረማዊው ሮም ነው። እና ዘንዶው የሚለው አረማዊው ሮም ነው። ከዛ በኋላ ይህንን ለአውሬው ደግሞ ስልጣንን ማን ነው የሰጠው ብለን ስንል ወደ ታሪክም ስንመለስ አረማዊው ሮም ስልጣኑን ቀጥታ ለጳጳሱ እንዳስረከበው ታሪክ ይነግረናል። እንዲሁም መጽሐፍ ቅዱስም ደግሞ በራእይ ዘወልድ 13 ምዕራፍ ላይ ቁጥር 4 ላይ ስንሄድ ራእይ 13 ቁጥር 4 ላይ ሰዎችን ለዘንዶ ሰገዱለት፣ ምክንያቱም ስልጣኑን ለአውሬው ሰጥቶታል። ልክ ታሪክ እንዳስቀመጠልን የቀጥታ የዛን ጊዜ የነበረውን የሮም ገዢ ስም ዘንግቼዋለሁ፣ ግን ያ ነው ቀጥታ የሰጠው የነበረው ለሮም ጳጳስ ሰጥቶት የነበረው። እዚህ ጋር መጽሐፍ ቅዱስ ቀጥታ እንደሚነግረን ዘንዶም ይቅርታ ሰዎችም ለዘንዶ ሰገዱለት ምክንያቱም ስልጣኑን ለአውሬው ሰጡታል። ቅድም ዘንዶ ማን እንደሆነ አይተናል። ዘንዶ አረማዊው ሮም ነው የተወከለው። ይህ አረማዊው ሮም ቀጥታ ስልጣኑን ለጳጳሱ እንዳስረከበው ነው። ደግሞም አውሬውን የሚመስል ማን ነው? ከእርሱስ ጋር ማን ሊዋጋ ይችላል? በማለት ለአውሬው ሰገዱለት። ለአውሬው ስግደት ሊያገኝ የቻለበት ምክንያት ከዘንዶ የተነሳ ነው። ያ ዘንዶ እንግዲህ ራሱን እየቀያየረ በሁሉም እንግዲህ ቅድም እንዳልኩት መለኮት አብ ወልድ መንፈስ ቅዱስ እንደሆነ ይሄ ዘንዶውም አውሬውም ሐሰተኛውም ነቢይ ሶስቱም የርኩስ መንፈስ ማደሪያ ነው ይላል እዛው ላይ። የርኩሱ መንፈስ ነው ምንጫቸው፣ የሚያስተዳድራቸው፣ የሚመራቸው። ነገር ግን ስንተነትናቸው ግን ይሄ ዘንዶ የተባለው አረማዊ ሮም ነው። ከዛም እንደገና ደግሞ አውሬው ደግሞ ከዘንዶ ስልጣን የተቀበለ ጳጳሳዊው ስርዓት ነው። ሐሰተኛው ነቢይ ታዲያ ማን ነው? ሐሰተኛው ነቢይ ደግሞ እዛው በራእይ ምዕራፍ 13 ላይ ከቁጥር 11 ጀምሮ ስናነብ ከዚያም ሌላ አውሬ ከምድር ሲወጣ አየው። እርሱም እንደ በግ ሁለት ቀንዶች ነበሩት፣ ነገር ግን እንደ ዘንዶ ይናገር ነበር። በመጀመሪያው አውሬ ስም በሙሉ ስልጣን ይሰራ ነበር፣ ምድርም በእርሷም የሚኖሩ ሁሉ ለሞት ከሚያደርሰው ቁስል የዳነውን የመጀመሪያውን አውሬ እንዲያመልኩ አደረገ። በሰዎችም ፊት እሳት ከሰማይ ወደ ምድር እስኪያወርድ ድረስ ታላላቅ ምልክቶችን አደረገ። በመጀመሪያው አውሬ ስም ምልክቶችን እንዲያደርግ ስልጣን ስለተሰጠው በምድር የሚኖሩ ሰዎችን አሳተ። በሰይፍ ቆስሎ ለነበረው ነገር ግን በሕይወት ለሚኖረው አውሬ ምስል እንዲያቆሙም አዘዛቸው። ያ አውሬ እንግዲህ የሮም መንግስት ያው ብዙ ጊዜ ታሪኩንም እንደምንናገረው እና እንደምናውቀው ያ ጀነራል ስልጣኑን ለማግኘት ሲል ናፖሊዮን እሱም ሮምን ለመግዛት ስለፈለገ አውሮፓን ለመግዛት ስለፈለገ አውሮፓን ደግሞ መግዛት ጳጳሱን ከቦታ ካላጠፉ መግዛት እንደማይቻል አውቋል። ለምን እሱ ቤተ ክርስቲያንንም እንዲሁም የቤተ ክርስቲያንንና ዓለማዊ መስተዳደርን አንድ ላይ አጣምሮ የያዘ ስለሆነ እሱን የጀርባ አጥንት ካልመጣ እሱ እዛ ቦታ መገኘት እንደማይችል ያውቃል። ስለዚህ አውሮፓን ለመያዝ ማድረግ ያለበት የመጀመሪያ ስራው እሱን ማስወገድ ነው። ስለዚህ ናፖሊዮን ሲወገድ ነው ያሁን ጊዜ እንደምንናገረው ማይቅርታ ናፖሊዮን ሲያስወግደው ነው ቆሰለ ብለን የምንለው። ናፖሊዮን ይህን የሮምን ሲገዛ የነበረውን ይህንን አውሬውን ወይም ደግሞ የካቶሊክን ጳጳስ ያስወግደው ነው የቆሰለው። ይህንን የቆሰለውን ግን ህይወት እንዲያገኝ በእርግጥ ያስጀመረው ሞሶሎኒ ስልጣን ባገኘ ጊዜ ነው። ነገር ግን ይህንን ግን ከቁስሉን ያስፈወሰውን ትልቅ እንዲሆን እንደገና ያደረገው ግን ይሄ ከምድር የወጣው አውሬ ነው። ይሄ ከምድር የወጣው አውሬ ነው ሐሰተኛው ነቢይ እና እሱ ነው ራሱ ምልክትን እንዲያገኝ ወይም ደግሞ ምስልን እንዲያገኝ። ለምስል ነው የሚሰገደው፣ ምስል ሲኖር ነው መሰገድ የሚቻለው። ስለዚህ እንዲሰገድለት ያስደረገ እንደ በግ የሚመስል እንደ ዘንዶ የሚናገር መጀመሪያ ወደዚህ ሲመጡ ከጳጳሱ ወይም ደግሞ ካቶሊክ አሳዳቸው ነው እዚህ መጥተው የነበሩት ከእምነት የወደቁት ፕሮቴስታንቶች ማለት ነው። እዚህ ከመጡ በኋላ ግን ከጳጳሱ ጋር ተባባሪ ነው የሆኑት። እንደውም አንድ እኮ የካቶሊክ ጳጳስ እኛ እኮ የቀየርነውን ሰንበት እናንተም እየጠበቃችሁ ነው ምንድነው ከኛ ለውጣችሁም ብሏቸው አልኩ እነሱ ግን ስም ይቀይራሉ ምንድነው ስም ይቀይሩት ጌታ የተነሳበት ቀን ስለሆነ እሱን ነው እናከብረው ብለው ይሰየማሉ በሌላ ስያሜ ግን ዞሮ ዞሮ ግን ጳጳሱ የቀየረውን ሐሰተኛውን ሰንበትን ነው እያከበሩ ያሉት እና ስለዚህ እንግዲህ ከመድር የወጣው አውሬ ሐሰተኛው ነብይ ነው ማለት ነው። መቼ ነው ደግሞ ሌላ ደግሞ አንድ ለመናገር የፈለኩት ሐሳብ ደግሞ ይሄ ቁጣው ሲወርድ ይሳደባሉ ይላል እና ግን መሳደብ ግን የጀመሩት በዛን እኮ ጊዜ እኮ አይደለም እኮ እዛው ቁጥር 5 እና 6 ላይ ተጣነቡ ራይ ምዕራፍ 13 ላይ ራሱ ይሄ አውሬ ምን አይነት ባህሪ ነው ያለው አውሬው የትዕቢት ቃል የሚናገርበትና የሚሳደብበት አተሰጠ 42 ወር በስልጣን እንዲሰራን ተፈቀደለት እርሱም እግዚአብሔርን ለመሳደብ እንዲሁም ስሙንና ማደሪያውን በሰማይም የሚኖሩትን ለመሳደብ አሁን ከፈተ ይላል እኮ ወደ ዳንኤል መጽሐፍም ስንሄድ ትንሹ ቀንድ የስድብ አፍ አለው ብሎ ይናገራል ስለዚህ ይሄ የስድብ አፍ አለው ብሎ ዳንኤል ትንሹ ቀንድ የተናገረው ይሄው የሮም ግዛት ነው ወይም ደግሞ ጳጳሱ ስርዓት ነው እና ስለዚህ እንግዲህ መሳደብ መቼ ተጀመረ ሲባል መጀመሪያውኑ ራሱን በክርስቶስ ቦታ አስቀምጦ ቪካሬስ ፍሪዴ ሲል እግዚአብሔር ልጅ ወኪል በመድር ነኝ ሲል ስድቡን እዛ ጋር ነው የጀመረው እሱንም የሚከተሉና እሱ ያለው ትክክል ነው ብለው ሲሉ አብረው እየተሳደቡ ነው ስለዚህ ቀደም አንድ ኪዳን ያለው ነገር ነበር ድንገት አይደለም የሆነው በቤልሻዛር ግዜ በፊቱንም እየሰበሰበውና ያከማቸው ማንነቱ ነው ያንን የእግዚአብሔርን ቃል አምጥቶ ለመጠጣት ድፍረት የሰጠው ብሎ ሲል ነበር እና እነዚህም ሰዎች እኮ ሲሳደቡ የኖሩ ሰዎች ናቸው ሲሳደቡ መኖር ማለት የእግዚአብሔር ልጅ ወኪል በመድር ነኝ ብሎ ሲል ስድብ እሱ ነው ያ ማለት ደግሞ ምን ማለት ነው ስድብ ይሄ መሆኑን ምናቀው መጽሐፍ ቅዱሳችን ራሱ ነው የሚነግረን እኮ ያዛን ጊዜ ክርስቶስን ኃጢያትን ተሰረየውልሃል ብሎ ባለው ጊዜ አንድን ሰው ፈውሶ ኃጢያትን ካለ አንዱ ካለ እግዚአብሔር ሊያስተር የሚችል የለም አንተ ራስን እግዚአብሔር አርግሃልና ተሳድበሃል ቀደምም ጠዋትም ሰንበትም ብትለያም ብቤ ነበረ ቀያፋ የጠየቀው ጊዜ ኢየሱስን አንተ የእግዚአብሔር ልጅ ነህ ወይ ብሎ በጠየቀው ጊዜ አንተ አልክ አለው አንተ አልክ ካለው በኋላ ምንድን ነበር ያለው ቀጠለና ለሰው ለሁላችሁም ስሙ አለ ኢየሱስ ሁላችሁም ስሙ አለና የሰው ልጅ በክብር ተመልሶ ይመጣል ብሎ ሲናገር የዛን ጊዜ ቀያፋ ልብሱን ቀደደ ይላል ማቴዎስ 26 ላይ ስናነብ አሁን ትክክለኛ ፍርድ ይገባዋል ራሱን አምላክ አድርጓል እግዚአብሔር ልጅ ነኝ ብሎ አምላክ አድርጓል ስለዚህ ምን ትላላችሁ ሲል ህዝቡ ይገደል ይገደል ብሎ ጮኸ ስለዚህ የእግዚአብሔር ልጅ ነኝ ማለት መለኮት ነኝ ማለት ነው እና ስለዚህ ያንን በመናገር ነው ስድብ እየተሳደበ ያለው ስለዚህ ያንን ስድብ ውስጣቸው ያከማቹት ማንነታቸው ነው በቃ ይሄ የነሱ ማንነት ሆኗል ማንነታቸው ስለሆነ ነው እንጂ አዲስ ስድብ አይደለም የሚተማመዱት መቅሰፍቱ አይደለም የሚያሳድባቸው መጀመሪያውኑ እግዚአብሔርን ሲቃወሙ የመሳደብን ማንነት መስርተዋል በራሳቸው በውስጣቸው ያ ነው እንደገና የመልሶ የሚያሳድባቸው እና አንድ መጨረሻ ላይ ኪዳኔ እሱ ከዋክብት ቅድም ታስታውሳላችሁ ከዋክብት ተዋቋቸው የሚል በመሳፍንት ላይ ለእስራኤል ልጆች ከዋክብት ተዋጋ ስለ አርማጌዶን ስናነብ ተስታውስ እንደሆነ መሳፍንት ላይ መላእክት ተዋጋ ይላል እና መላእክት ምንድን ነው የሚለውን ጥቅስ ለማንበብ ራእይ ምዕራፍ 12 ላይ ራእይ ምዕራፍ 12 ቁጥር 4 ላይ ምንድን ነው የሚለው? ራእይ ምዕራፍ 12 ቁጥር 4 ላይ ጅራቱ ይላል የከዋክብትን አንድ ሶስተኛ ከሰማይ ስቦ ወደ ምድር ጣላቸው ይላል። ጅራቱ ምኑን ነው እየሳበ ያለው? ከዋክብትን። የከዋክብትን አንድ ሶስተኛ ከሰማይ ስቦ ወደ ምድር ጣላቸው። ማን ነው ወደ ምድር የወደቀው? መላእክት ነው። በፊት ሉሲፈር የነበረው። ስለዚህ ከዋክብት ማን ነው ማለት ነው? መላእክት ማለት ነው። ሌላ ተጨማሪ ጥቅስ አንድ ጥቅስ ኢሳይያስ ሄደን ብናነብ ኢሳይያስ ላይ ኢሳይያስ 14 12 ላይ ኢሳይያስ 14 12 ላይ ኢሳይያስ 14 ቁጥር 12 እንደዚህ ይላል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አንተ ቀድሞ መንግስታትን ያዋረድህ እንዴት ወደ ምድር ተጣልህ? ቅድምም ራእይ ላይ ያነበብነው ሲሶዎቹን እየጎተተ
ኢሳይያስ ነው።
ኢሳይያስ ነው። ኢሳይያስ 14 12
ታንኪ
በራእይ 12 ላይ ስናነብም ቅድም ያለው በጅራቱ ሲሶን ከዋክብት እየጎተተ ወደቀ ይላል። እዚህ ጋር ማን እንደወደቀም ሲነግረን አንተ የንጋት ልጅ አጥቢያ ኮከብ እንዴት ከሰማይ ወደቀ? አንተ ቀድሞ መንግስታትን ያዋረድህ እንዴት ወደ ምድር ተጣልህ ይላል። ማን ብሎ ነው የሚጠራው? አጥቢያ ኮከብ ብሎ ነው የሚጠራው። ስለዚህ ከዋክብት ርቋሜው መላእክት ነው እና ስለዚህ በዛን ጊዜ እስራኤሎች ለእስራኤሎች ማን ነበር መጥቶ የተዋጋው? መላእክት ነበር ማለት ነው። መጥቶ የተዋጋላቸው መላእክት መጥቶ ተዋጋ የሚለው ነው ርቋሜው ለማለት ነው። ከዋክብት ማለት በመጽሐፍ ቅዱስ መላእክት መሆኑን ለመናገር ነው። አንድ ጥያቄ አለኝ መጨረሻ። አሁን እኛ ንስሐ ያልገቡት ከዛ በኋላ የምህረት በርም ስለተዘጋ መሆኑን ባለፈውም ስናጠና ነበር። ነገር ግን የምህረት በር መዘጋት አለመዘጋቱ እነሱም ያውቁት ነገር የላቸውም። ያ መቅሰፍት ሲወርድባቸው ፀሐይም እኮ እግዚአብሔር ትክክለኛ ሙቀት አውጪ ሲላት ነው እንጂ ስታወጣ የነበረችው ፀሐይዋ ላይ መቅሰፍቱን ደፋባት ይላል እኮ። ይደፋባት ፀሐይ በጣም በቃ ሰው ሊቋቋም የማይችለውን እሳት የሆነ ነገር ነው የለቀቀችው እና አቃጠላቸው እና ከዛ የተነሳ ሰዎች አሁን ለምሳሌ ኮሮና መጣ። ኮሮና ሲመጣ አረ ሰዎች ንስሐ ግቡ ይቅር በለኝ በሉ መባባል አለ። በአሁን ጊዜ የሆነ ነገር ሲመጣ እግዚአብሔርን አረ ይቅርታን ጠይቀው ይቅር ቢለን እና ቢመልስልን የሚል ማንነት አለው የሰው ልጅ። እነሱ ለምንድን ነው ታዲያ እነዛ መቅሰፍቶች ሲወርዱ እኛ እንደምንለው የምህረት በር ስለተዘጋ ዋጋ የለውም ብለው ነው ንስሐ ማይገቡት እና የሚሳደቡት? ከምን የተነሳ ነው የሚሳደቡት? ለምንድን ነው የሚሳደቡት የሚለው ነው ጥያቄ። እግዚአብሔር ይባርካችሁ።
እሺ፣ እግዚአብሔር ይስጥልን። ጥያቄዋን ሰምታችኋል። ለምንድን ነው የሚሳደቡት እንደዚህ ብለው የሚል ጥያቄ ተነስቷል። መልስ ያለው ሰው
እስቲ እኔ ባጭሩ ለእኔ የምስተዋለኝ ለመናገር የምሕረት በእጅ በሚዘጋበት ጊዜ ምንድን ነው ብሎ መጽሐፍ ቅዱስ ላይ ለመቀበል እምቢ ስላሉ ለማይረባ አእምሮ አሳልፎ ሰጣቸው ይላል። የምሕረት ጊዜ ከተዘጋ በኋላ ካሁን በኋላ የሚረክሰውም ይርከስ የሚጸድቅም ይጸድቅ ብሎ የሚታወጅበት ጊዜ ነው። ይሄ ማለት በልቡ የንስሐ መንፈስ አይኖረውም ማለት ነው። እስከዛ ድረስ ቀወም የቆየ ሰው የምሕረት በእጅ በሚዘጋበት ጊዜ የንስሐ መጠየቅ ልብ አይኖረውም፣ በዛ ነው የሚቀጥለው ማለት ነው። ቢቸገርም ስቃይ ቢደርስበትም ያማርራል ይሳደባል እንጂ የንስሐ መንፈስ የለውም። ያንም ጊዜ እምቢ ከማለቱ ከመደጋገሙ የተነሳ ልቡ ኦልሬዲ ወደ ንስሐ መንፈስ የለውም እና ለኔ የሚታየኝ መልሱ የሚሳደቡት የንስሐ መንፈስ የላቸውም። አንደኛ የምሕረት በር ተዘግቷል። የተዘጋውም ከድንዳኔ ብዛት የተነሳ ስለሆነ የምሕረትም ጊዜ አይደለም፣ ሰውም ደግሞ የንስሐ ልብ የለውም። ከዚህ ያላቸው መማማርና መሳደብ ነው።
አንድ ታላቅ ጸሐፊ ልክ አንተ እንዳልከው ነው የጻፈው። በጣም ደስ የሚል መልስ ነው፣ ትክክለኛ መልስ ነው። ያላቸው አማራጭ እሱ ብቻ ነው። እና ሰዎች በብረት አእምሯቸው በብረት በተቃጠለው ብረት ተስሏል ይላል። ያ ማለት ወደ ሰዎች ተቃጥሏል፣ በቃ ምንም እንትን የለም። ያለው በዛን ጊዜ ሰዎች መማረር እና በእግዚአብሔር ላይ ማመፅ ብቻ ነው። ምንም አይነት በቃ ወደ ሰይጣንነት ሰው ወደ ሰይጣንነት ተመልሷል። ለዛም ነው ቤተ መቅደስ የሚዘጋው። ቅድም ማልሱን ተጨማሪ ማልስም አለ። ሰዎች ወደዛ የሚመለሱበት ለዘመናት የቆየ የእምቢተኝነት ባህሪያቸውን ነው የሚገልጹ ማለት ነው። እና ተጨማሪ ማልስ ካለ
ሄሎ
ወቤት
ትንሽ ሀሳብ መጨመር የምፈልገው እኔ በጣም የሚገርመኝና በጣም የሚገርመኝ የሰይጣን ክርስቶስን ያው እስከ መስቀል ድረስ ደረሰ። ከዛም በላይ እጅግ በጣም የሚገርመኝ እኔ በጣም የሚገርመኝ ምንድን ነው ጌታ ኢየሱስ በመጨረሻ በፍጻሜ ያው የዳኑትን ይዞ ኢየሩሳሌም አዲሷ ኢየሩሳሌም ተሰርታ ከዳኑትና ሁሉም ነገር ካለቀ በኋላ እንደገና ለውጊያ ይነሳል አይደል? እንደገና ጦር ይዞ ለውጊያ ኢየሩሳሌምን አዲሲቱን ኢየሩሳሌም ተዋግቶ ለመውሰድ እንደገና ጦርነት እንደሚያነሳ ነው። እና ይሄ ሽንፈት አይገባውም። በቃ ሽንፈት ብዙ ልምድ አለው ከክርስቶስ ጋራ ከአቦል መንፈስ ቅዱስ ጋራ ብዙ ልምድ አለው። እና ክርስቶስን እስከ መስቀልም አልገባውም። ከዛም በላይ ደግሞ እንደገና አዲሲቷን ኢየሩሳሌምን ደግሞ ተዋግቼ የራሴ አረጋታለሁ በሚል ይነሳል። እና በእውነት እንዴት ሽንፈት የማይገባው እንደሆነ ይገርመኛል። እና ያ መንፈስ ያ የሰይጣን መንፈስ የገባበት ሰው ያንኑ ነው የሚያንጸባርቀው። እና እጅግ አስገራሚ ባህሪው ነው በእውነት። እንደዛ አይነት ደረጃ ላይ እንዳንገባ እግዚአብሔር ይርዳን ከወዲሁ መንቃት እንድንችል። እና አስገራሚ ነገር ነው የሱ። እና በእውነት ከዛ መንፈስ ጌታ ያድነን።
እግዚአብሔር ባርክሽ። ሌላ ተጨማሪ አስተያየት? እሺ
አው አንተ እየተናገርክ አጭር ተናግረ ያቆምክ መስሎኝ አሎ አልኩ። ረጋ እያልክ እንደምትናገር ረስቼ እንደ ስብከት ጊዜ ቶሎ ቶሎ የምትናገር መስሎኝ ረጋ ያልከው ጨርሰኝ ነው ብዬ ነው። ይቅርታ መሀል ላይ ስለገባው። እዚህ አስረኛ ቁጥር ላይ ዘጠነኛ ቁጥር ላይ ያለውን ጥያቄ ነው የጠየቀችው። እዚህም ዘጠነኛ ቁጥር ራእይ 16:9ን ስታነቡ አንድ ማስተዋል ያለብን ቋንቋ አለ። ግሎሪ ይመል they repented not to give him glory. ግሎሪ የምትለው ቃል ከምን ጋር የተያያዘች ናት? ራእይ ምዕራፍ 14 ከቁጥር 6 ጀምራችሁ ስታነቡ ለእግዚአብሔር ክብር ስጡ ለምን? ሰማይንና ምድርን በውስጡ ሌላ ምክንያት እኮ የለም። እግዚአብሔር መልከ መልካም ስለሆነ፣ እግዚአብሔር እንደዚህ ስለሆነ፣ የማይሳደብ ስለሆነ፣ የማይገል ስለሆነ እንደዚህ አይደለም ክብርን ስጡት ያለው። ለእግዚአብሔር ክብርን ስጡት because ብሎ ሪዝኑ ምንድነው? ሰማይንና ምድርን የፈጠረ በውስጣቸው ያሉትንም ነገሮች ሁሉ የፈጠረ በመሆኑ ለእግዚአብሔር ክብር ስጡት አለ። ይሄንን አባባል ደግሞ ወደ ዘዳግም ምዕራፍ ኤክሶደስ ዘፍጥረት ዘዳግም ምዕራፍ 20 ቁጥር 8 ጀምራችሁ ስለ ሰንበት ስታነቡ ከዘረዘረ በኋላ ስለ ሰንበት 6 ቀን ስራ ሰርቶ ጨረሰ። ምን አይነት ስራ? ሰማይን ምድርን በውስጡ ያሉትንም ነገሮች ፈጥሮ እግዚአብሔር እንደጨረሰ ይናገራል። ይሄ መሳደብ የሚባለው ቃል ዛሬ እግዚአብሔርን አሳዳጊ የበደለ ብሎ መሳደብ አይደለም። ሰዎች ከሰዎች ጋር የሚሳደቡ ስድብ አለ። መሳደብ የሚባለው ስድብ ብላስተም የሚለው ትርጉም አድቬንቲስቶች በደንብ አስተውለው ያውቃሉ። እግዚአብሔርን መሳደብ ማለት እኛ ሰው ከሰው ጋር የምንሳደብ ስድብ ሳይሆን የእግዚአብሔርን ቦታ መውሰድ ማለት ነው። እግዚአብሔር የሚያደርገውን ብቻ የሚያደርገውን ነገር እኛም እናደርጋለን ብለን ቦታ መውሰድ፣ ውሳኔ ማድረግ። ፀሐይ ታቃጥላለች የሚለውን አሁንም ቢሆን ኤለን ዋይት ኮሜንት የሰጠችውን የጻፉ ሰዎች የራሳቸውን ኮሜንት የሰጡዋሉ። ኤለን ዋይትን ኮሜንት ሳይሆን የራሳቸውን ኮሜንት የሰጡዋሉ። ፀሐይን ከምን ጋር ነው ያያያዙት? ፀሐይ መልካም የሆነ ፓወርፉል የሆነች ተፈጥሮ ናት። ፀሐይ ባትኖር ብዙ ሰው በምድር አይኖርም፣ እንስሳ አይኖርም፣ እጽዋት አይኖርም። ፀሐይ በኃይለኛ ሙቀት ወደ ምድር በምትሰድበት ጊዜ በተለይም ኢትዮጵያውያን እናቃለን 77 ዓመተ ምህረት የሚባል ታሪካዊ የሆነ ዓመት ከብቶች ውሃ አጥተው መንገድ ላይ ሞቱበት፣ እናቶች ልጆቻቸውን የሚያጠቡት ጡት ውሃ ወተት ስለሌለ መንገድ ላይ ያጠቡ ይሞቱ። ታላቁ ወንድሜ እርዳታው ሲሰራ ነበር። የተኘች መስሎ መኪና እየነዳ ያለፈ ሲቀሰቅስ እና ህፃኑ በህይወት አለ እናቱ ሞታለች በረሃ ወልቅጤ ያገር። እንደዚህ አይነት ነገር ፀሐይ በሚድራውት በሚፈጠርበት ጊዜ ነገሮች በሚድር ላይ ይሆናሉ። እንደዚህ መሆን ሳይሆን የእግዚአብሔር ቃል ወንጌል የሚሰበክበት አቅጣጫ ሲጠፋ ሰዎች ይራባሉ፣ ይቃጠላሉ ይሄንን እየፈለጉ ነው የሚል ሐሳብ የሰጡት። መሳደብ የሚለውንና ግሎሪ የሚለውን ቃል ከዚህ ጋር ስታያያዙ ፀሐይ ማቃጠል ማለት የአውሬው ምልክት ያላቸውን እየመረቀች ታቃጥላለች ማለት ነው አይደለም የሚለውን በደንብ ለማጥናት መሞከር አለብን። አመሰግናለሁ።
እግዚአብሔር ይስጥልን። እህት መምናት ራስሽ ወይም ሌላ አስተያየት አለ በዚህ ነጥብ ላይ በተጠየቀው ጥያቄ ላይ አስተያየት የሚሰጥ ሰው? ኦኬ፣ እንግዲህ ከሌለ እህት መምናት ራሷ ምን ሀሳብ እንዳላት ብንሰማ ጥሩ ነው።
እግዚአብሔር ይመርካችሁ የተናገራችሁት ሁሉ እያንዳለ እያንዳንዱ ሰው ይገርማል። እግዚአብሔር አምላክ የሚሰጠው እይታ ይገርማል። ለዚህ ነው ብልቶች ናችሁ የሚለው መጽሐፍ ቅዱስ። ለዚህ ነው እንደውም ምጽአቱ በቀረበ ጊዜ መሰብሰባችሁን አትተዉ እየተባለ የሚነገረን። በአንድ ላይ ስንሰባሰብ እያንዳንዳችን እግዚአብሔር አምላክ ይሄ የእግዚአብሔር መንፈስ ያለበት ስለሆነ እያንዳንዱ ሰው በጣም በሚገርም ሁኔታ በተለያየ አይነት ማስተዋል ጌታ ስለሚሞላ እግዚአብሔር ይመስገን። እና ትንሽ ለመጨመር የምፈልገው ሰው ከየት አምጥቶ ነው ንስሐ የሚገባው መጀመሪያው ነው ብለን ስንል ወደ ዮሐንስ ወንጌል ስንሄድ ዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ጀምሮ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ጀምሮ ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል፣ እኔ ካልሄዱ አጽናኙ ወደ እናንተ አይመጣም፣ ከሄዱህ ግን እርሱን ወደ እናንተ እልካለሁ። በሚመጣበትም ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። ስለ ኃጢአት ሲባል ሰዎች በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለሚሄድና ከእንግዲህ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። ሰዎች ኃጢአታቸውን ንስሐ ለመግባት የግዴታ ያ መንፈስ ቅዱስ ያስፈልጋል። ኢየሱስ ምን አለ? እኔ ብሄድ ይሻላችኋል፣ እኔ ከሄድኩ በኋላ የአጽናኙ ይመጣል አለ። ኢየሱስ የመጣው በስጋ ነው በዚህ ምድር የተገለጠው እና በስጋ ስለተገለጠ ስጋ ውስን ነው፣ አንድ ቦታ ጋር ብቻ ነው መገኘት የሚችለው። ኢየሱስ በመጣበት በዛው በእስራኤሎች መንደር ብቻ ነው ቆይቶ የተመለሰው። ኢየሱስ ያው ሕፃን ሆኖ ሄሮድስ ይገለው ሲል ወደ ግብጽ ለመትረፍ ለመደበቅ ለመሸሸግ ወደ ግብጽ ሄዶ ነበረ እንጂ አገልግሎት ለመስራት አልሄደም። አገልግሎት ለማድረግ አይደለም ግብጽ ሄዶ አልነበረ ወይ እንዳትሉም ብዬ ነው። ግን ኢየሱስ ክርስቶስ በአንድ ቦታ ጋር ብቻ ነው ተወስኖ የነበረው። ስለዚህ ነው ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል ያለው። መንፈስ ቅዱስ ግን በሁሉም ቦታ በአንድ ጊዜ ለሁላችንም ለዓለም ሁሉ ነው የሚደርሰው እና የሚገኘው። እና ይሄ መንፈስ ቅዱስ ደግሞ አለ ዓለምን ስለ ኃጢአት የሚነግረው እሱ ነው መንፈስ ቅዱስ ነው አለ። አሁን ዓለም አረ ኃጢአቴ ነው እኮ አረ ጌታ ሆይ ይቅር ይበለኝ ብላ ስትል ኃጢአቷን ስታቅ ከራሷ ያሰበች ይመስለናል። ግን እግዚአብሔር ቃል ግን የሚናገረው ያ መንፈስ ቅዱስ ነው አለ ያንን እንድትል የሚያደርጋት ኃጢአቴ ነው ብላ እንድትል የሚያደርጋት ያ መንፈስ ቅዱስ ነው። ስለ ጽድቅ እንደገናም ስለ ጽድቅ ወደ አብ ስለመሄድና ከእንግዲህ ስለማታዩኝ ነው አለ ኢየሱስ። ስለ እሱም የሚነግራችሁ ያ መንፈስ ቅዱስ ነው አለ። በዚህ ዓለም ስለሚፈረደው ፍርድም የሚነግረው መንፈስ ቅዱስ ነው አለ። ሰው በራሱ የዓለም ጥፋት መጨረሻ መሆኑንም ማወቅ አይችልም። ስለ ኃጢአቱም አውቆ ንስሐ መግባትም አይችልም። ስለ ጽድቅም ማወቅ አይችልም። እና ያ መንፈስ ቅዱስ ነው ይህንን ነገሮች የሚያደርገው ወደ ሰዎች ጋር። ስለዚህ ሰዎች ከራሳቸው ንስሐ መግባት ስለማይችሉ ነው ያ ሊሆን የቻለበት። ምክንያቱም ማርቆስ 3 ምንድን ነው የሚለው? ማርቆስ 3 ማርቆስ ምዕራፍ 3 ላይ ማርቆስ ምዕራፍ 3 ከቁጥር 28 እስከ 30 ድረስ እናነብ። ማርቆስ ምዕራፍ 3 ከቁጥር 28 ከቁጥር 28 እስከ 30 እንደዚህ ይላል። እውነት እላችኋለሁ የሰው ልጆች ኃጢአትና የሚሳደቡት ስድብ ሁሉ ይሰረይላቸዋል። የሰው ልጆች ኃጢአትና የሚሳደቡት ስድብ ሁሉ ይሰረይላቸዋል። ነገር ግን በመንፈስ ቅዱስ ላይ የስድብ ቃል የሚናገር ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ይህንንም ያለው እርኩስ መንፈስ አለበት ስላሉት ነበር። እርኩስ መንፈስ አለበት ይሉት ነበር ኢየሱስን። ነገር ግን ምን አላቸው? የሰው ልጅ ብትሳደቡ ይሻላችኋል። የሰው ልጅ የሚለው ራሱ ኢየሱስን ነው። ነገር ግን መንፈስ ቅዱስን ግን የሰደበ ስርየት የለውም አለ። ለምን? አሁን ቅድም ዮሐንስ ላይ እንደተናገረው ያ መንፈስ ቅዱስ ነው ሰውን ስለ ኃጢአት የሚነግረው። ስለ ኃጢአት እየመጣ ሲነግረው ያንን መንፈስ ቅዱስ ሪጀክት የሚያደርግ ከሆነ አንድ ሰው ኧረ እባክህ ንስሐ ግባ ሲለው እሱ ግን ያንን መንፈስ ቅዱስ የማይሰማና የማያስተናግድ ከሆነ ይሄ ቀጥታ ወደ ሰዎች ጣታችን እንድንቀስር አይደለም። እኛስ በምን ጉዳይ ላይ ነው? እንግዲህ ያ መንፈስ ቅዱስ ዓለምን ስለ ኃጢአት አለ፣ ስለ ጽድቅም ብሏል። ስለ ጽድቅም እኛን እየነገረን ነው በየጊዜው። ስለ ጽድቅ እየነገረን ባለ ጊዜ፣ ከጽድቅ ተቃራኒ ነገሮችን በምናረግበት ጊዜ ስለ ጽድቅ እየነገረን የማንሰማ ስንት ጊዜ ነው የምናሳልፈው? ስንት ጊዜ ነው የምንቋቋመው? ወደ ውስጣችን እንዳይገባ የምንቋቋምባቸው ምን እንደሆኑ እያንዳንዳችን ለየራሳችን የምናውቀው ነገር ይኖረናል እና ስለዚህ ያንን ነገር መንፈስ ቅዱስን በምንገፋበት ጊዜ ማን መጥቶ ይንገረን እናነሳ አንልም። ቅድም በዮሐን ያለው ነገር አለ፣ ለማይረባ አይምሮ አሳልፈው ሰጣቸዋል የተባለው ደረጃ የሚደረሰው እንግዲህ እዚህ ጊዜ ላይ ነው። ሲገፋ መንፈስ ቅዱስ ሲመጣ፣ ስለ ኃጢአት ሲነግረው መንፈስ ቅዱስ ሲመጣ፣ ስለ ጽድቅ ሲነግረው መንፈስ ቅዱስ ሲመጣ፣ ስለዚህ ዓለም ስለተፈረደበት ሲነግረው፣ ይህንን ሁሉ የሰው ልጅ ሲገፋ ከዛ በኋላ ለማይረባ አይምሮ አልፎ ይሰጣል። ለዛ ነው እኮ በኤፌሶን 4:30 ላይ ምንድን ነው የሚለው? ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔርን መንፈስ ምን አታርጉ ነው የሚለው? አታሳዝኑ ይላል እኮ። የሚያትመን እኮ ለቤዛ ቀን ያተመን መንፈስ ቅዱስ ነው። መንፈስ ቅዱስ ባይነግረን ኖሮ እኮ ኢየሱስን አናውቅም ነበረ። ወገኖች ኢየሱስን እኛ እከሌ ስለነገረኝ አወቅኩ ልንል እንችላለን። ከቤተሰብ አገኘው ሃይማኖቱ ልንል እንችላለን። አይደለም ወገኖቼ፣ እግዚአብሔር በአንድም በሌላም ይናገራል ይላል። በምን በኩል ሆኖ እንደተናገረን አላወቅንም፣ አልገባንም እንጂ ግን ለቤዛ ቀን ግን ያተመን ግን መንፈስ ቅዱስ ነው። በቤተሰባችን በኩል ሆኖ ምክንያት ከሆነ መንፈስ ቅዱስ ነው። በሰዎች ሆኖም ከሆነ መንፈስ ቅዱስ ነው። አንብበንም ከሆነ መንፈስ ቅዱስ ነው። እንደዚሁም ደግሞ ምንም ነገር ስለ ሃይማኖት የማያውቁ ሰዎችን የሚናገራቸው በህሊናቸው መንፈስ ቅዱስ ነው። በተፈጥሮ የሚናገረው መንፈስ ቅዱስ ነው። እሱን መንገድ ዘርዝሬን አልጨርሰውም። ስለዚህ ያንን ለቤዛ ቀን ሊያትመኝ መንፈስ ቅዱስ ሲመጣ ማልሰማው ከሆነ አታሳዝኑ ይላል ጳውሎስ፣ ይለምናል። እባካችሁ አታሳዝኑ። ለምን? ሁሌ የምናሳዝን ከሆነ መንፈስ ቅዱስን ለማይረባ አይምሮ አልፈን እንሰጣለን። ከዛ በኋላ እኛ ለሆነ ነገር መጠቀሚያ ነን፣ ወይ ለእግዚአብሔር ወይ እኮ ለሰይጣን እቃ ነው። ሰው እኮ ሸክላ ነው፣ መጠቀሚያ ነው እንጂ የራሱ የሆነ ማንነት እኮ አይደለም እኮ ያለው። ወይ እግዚአብሔር መንፈስ ይጠቀምበታል፣ ወይ ደግሞ የሰይጣን መንፈስ ይጠቀምበታል። ስለዚህ ራሳችንን ለዛ አሳልፈን የምንሰጠው መንፈስ ቅዱስ በተደጋጋሚ ሲመጣ ሲመጣ እንዲህ ከማለት የተነሳ ነው አልፈን እዛ ቦታ የምንደርሰውና ስለዚህ ነው መንፈስ ቅዱስ ከዛ በኋላ ሰዎቹ ስለደመደሙ መለስ ስለማይፈልጉ ስለደመደሙ ከዛ በኋላ መንፈስ ቅዱስ ከነሱ ርቋል። ንስሐ ስለመግባት ማወቅም አይቻልም። እና ስለዚህ እግዚአብሔርን እናመስግን። ንስሐ መግባት የምንችለው በአሁን ጊዜ ሰዎች ያደረግነውን ስህተት ለማወቅ የቻልነው ከመንፈስ ቅዱስ እርዳታ መሆኑን እንወቅ። እና መንፈስ ቅዱስ አሁንም እየረዳን ነው። አሁንም ከኛ ጋር ስላለ ነው ስለ ኃጢአታችን ያወቅ ነው እና ይህን ለመጨመር ነው። ጌታ ይባርካችሁ።
እግዚአብሔር ይስጥልን። እናመሰግናለን። ሌላ ጥያቄ ወይም ሌላ አስተያየት?
ማዳመጥ ጥሩ ነው። ብዙ ያስተምራል። ብዙ ያዳመጥኩኝ አንድ ያልተረዳሁት ነገር በቲንግ ባለፈው ሳምንት ነው ዛሬም ደግሞ ተነካ ትንሽ ያ ምንድነው ስለ ኢየሱስ ቦታውን ለቆ ከቅድስተ ቅዱሳን ወጥቶ ወደ አባቱ ሄዶ ልብሱን ቀይሮ አልቀን አንድ ጊዜ ፓስተር ዳንኤል እና የሚመጣው አሁን ኢየሱስ ራሱ አምላክ ነው። የሚመጣውም እሱ ነው። እንዴት ነው ኢየሱስ ሊመጣ ልብሱን ቀይሮ ይመጣል የምትለው? እዛ ላይ ትንሽ የረሳሁት ነገር አለኝ። ኢየሱስ መጽሐፍ ቅዱስ እንደምናገረው ማንም ቀኑን አያውቅም። Nobody knows the time except the Father ይላል መጽሐፍ። እና ያን ጊዜ ተነግሮት ነው ከመቅደሱ የሚወጣው ወይስ ራሱ አምላክ ሆነ እንዴት ሳያውቅም በሚለው ላይ ትንሽ አንደርስታንዲንግ ያንሰኛል።
ጥያቄውን ሰምታችኋል። እንዴት ነው ኢየሱስ ክርስቶስ ልብሱን ለብሶ ልብሱን ለመቀየር የሚመጣው? አምላክ ሆኖ ያለ ምን አይነት ልብስ ቀይሮ ለመልበስ ነው ከቤተ መቅደስ ወጥቶ ልብሱን ወደ መቀየር የሚሄደው? ሁለተኛ ክርስቶስ የሚመጣበትን ቀን ራሱ ኢየሱስ ክርስቶስ በአንደበቱ እኔ ራሴ የሚመጣበትን ቀን አላውቅም አባቴን ወይንን የሚያውቀው ይላል። እንዴት ነው እነዚህ ነገሮች ተጠቃቀሙብኝ አልገባኝም ይላል። እና አስተያየት የምትሰጡ ካላችሁ
ልሞክር። አንደኛው ጥያቄ ዳይሬክት አንተን የተመለከተ ነው፣ ግን አንተም ብቻ ሳይሆን መጽሐፍ ቅዱስ የሚያጠኑ ሰዎች ሁላቸውም መመለስ ይችላሉ። የትንቢት መንፈስ ሲናገር በዘመናት ምኞት ላይ ገጹንና ፔጁን አሁን መጥቀስ አልችልም፣ ግን መጽሐፉ ዘመናት ምኞት በሚለው ላይ ክርስቶስ ከምድር ወደ ሰማይ ሲሄድ መንፈስ ሆኖ አልነበረም የሄደው። እግዚአብሔር ክርስቶስን ሲሰጥ ለዘላለም ነበር ለሰው ስጦታ አድርጎ የሰጠው። ምን ማለት ነው? ያ በሰማይ ያለው ሥጋ ለብሶ ነው ክርስቶስ አሁን እያማለደ ያለው ሥጋ ለብሶ ነው የእናንተንና የኔን ሥጋ። ክርስቶስን ለዘላለም ነው የሰጠው እግዚአብሔር ብሎ ይናገራል። አሁን ምን አልከኝ?
ህገት ሳምሳ ላይ ነው ለዘላለም ሰው ሆኖ ነው የሚቀጥለው።
አዎ፣ እግዚአብሔር ይባርክ። አሁን ክርስቶስ የነገስታት ንጉስ አይደለም፣ አሁን ካህን ነው።
ልክ ነው።
ካህን የሚሰራውን ስራ ለማወቅ የቤተ መቅደስን ታሪክ ማንበብ ነው። ልብሱን፣ የፍርድ ልብሱን፣ የንጉስ ልብሱን መጽሐፍ ቅዱስ የሚያስቀምጠው አንድ ሰው ኪንግ በሚሆንበት ጊዜ የሚለብሰው የተለየ ልብስ አለው። መጽሐፍ ቅዱስ ጸሐፊዎች በዚህ አይነት ሁኔታ ነው ያስቀመጡት። ክርስቶስ ካህንነቱን ያቆምና የነገስታት ሁሉ ንጉስ ይሆናል። ንጉስ ሰው አንድ ሰው ንጉስ በሚሆንበት ጊዜ ተራ የሆነ ልብስ አይለብስም። ተራ የሆነ ህይወት፣ ተራ የሆነ ልብስ አይለብስም። የሚመገበው የሚያገለግሉት ብዙ ሰራዊት፣ ብዙ ሰዎች ናቸው። ሁለተኛው ጥያቄ በማቴዎስ በዮሐንስ ላይ ነው አይደለም? ደቀ መዛሙርት ሲጠይቁት የሚመጣውን ቀን ማንም አያውቅም ያለው ትዝ የሚላችሁ ጥቅስ ቦታው ትዝ የሚለው ሰው አለ?
ማቴዎስ አራት ነው ላይ
ማቴዎስ አራት ነው
ሀያ አራት
ሀያ አራት ስንት ነው? ማቴዎስ 24 ስንት ነው?
ቁጥሩ እናገኝልሃለን። አጥራሳብኝ ከጥልቀሽ ኪዳን ሀሳብ
እኔም እያየሁት ነው ቁጥሩን። አስፈላጊ ስለሆነ ነው ቦታውን ማንበብ አለ።
ሀያ አራት በኋላ ነው።
አዎ በት ኦፍ ዳት ዴይ 24:36 በት ኪንግ ጄምስ ቨርዥን ላይ ነው የማነበው። በት ኦፍ ዳት ዴይ ኤን ሃወር ናውዝ ኖ ማን ኖ ኖት አን ኤንጀል ኦፍ ሄቨን በት ማይ ፋደር ኦንሊ። ይኸውላችሁ ኖ ማን ነው የሚለው፣ ሰውን ነው የሚያሳየው፣ ክርስቶስን አይደለም። ምክንያቱም ሐሰተኛ ነቢያት ተነስተው በዘመናት ሁሉ ታሪክ ማቴማቲሽንስ ይህንን ካልኩሌት እያደረጉ ሰዓትን፣ ፀሐይን፣ ጨረቃን ካልኩሌት እያደረጉ ብዙ ነገሮችን ሰዎችን ያስታሉ። ይሄ የሚሆነው በዚህን ጊዜ ነው፣ ይሄ የሚሆነው በዚህን ጊዜ ነው ብሎ ክርስቶስ እኔም አላቂም አይደለም እያለ ያለው ኖ ማን ነው የሚለው። ከሰው ማንም አያውቅም፣ መላእክቶቹም አያውቁም ከአባቴ በስተቀር። እና ክርስቶስ ከሞት በተነሳ ጊዜ ድሮ የነበረውን ስልጣን ነው የወሰደው። እና የሚመጣበትን ቀን አያውቅም አይደለም ክርስቶስ። አባቱ በቃ ነገ የምትሄድበት ቀን ነው ተዘጋጅ አይለውም። ክርስቶስ ወደዚህ የሚመጣበትን ቀን ያውቃል። እና ይሄንን ብዙ ፓስተሮች ብዙ ኮሜንተሮች የሚሰጡትን ሀሳብ በደንብ ተመልከቱ። ክርስቶስን ኢንክሉድ ሊያደርጉ ይችላሉ፣ ግን ክርስቶስ ኢንክሉድ ሊደረግ አይገባም። በዚህ ላይ አብ ወልድ መንፈስ ቅዱስ በዳይንነት ስራ እቅድ ላይ ክርስቶስ ተወልዶ እስከሚሞት ንጉስ እስከሚሆን ድረስ ምድርን እስከሚሆን ኃጢአት ጨርሶ ኢሊሚኔት እስከሚሆን ድረስ እቅዱን የዘረጉት ዓለም ከመፈጠሩ በፊት ነው። በአዲስ ሁኔታ የሚነገር አይደለም ለሶስቱም። አመሰግናለሁ።
እግዚአብሔር ይስጥልን። ሌላስ?
ኧረ ጥሩ ነው፣ ጥሩ ነው። በጣም አመሰግናለሁ። ገብቶኛል በጣም።
ጥቅስ እየፈለግኩ ነበር። አሁን ዛሬ ካላገኘሁኝ እንደሚቀጥለው ሳምንት አዘጋጃለሁ። ማግኘት አልቻልኩም፣ ግን ሀሳቡን ልናገረው። ያኔ ቤተ መቅደስ ለቤተ መቅደስ ስርዓት አንዱ ካህን ነው ግባቱ ማለት ነው እና ያው የቤተ መቅደስ ስርዓቶች ካህኑ የሚለብሰውን የልብስ አይነት እያንዳንዱን ነገር ተነግሮት ነው ለሙሴ የቀለሟ ሳትቀር መጠኗ ሳትቀር ሁሉ ነገሯ ያን የተነገረበት ምክንያት ምንድን ነው የሚለው ይሄ የሰማዩን የሚወክል ነው ወይም ጥላ ነው በሰማዩ ያለውን ቤተ መቅደስ የሚወክል ስለሆነ ነው ካህኑ ያንን ልብስ ይለብስ የነበረው እና ጳውሎስም በዕብራውያን መጽሐፍ ላይ ሲናገር ካህናችን ሊቀ ካህናችን የበሬና የፍየልን ደም ሳይሆን የራሱን ደም ይዞ ለአንዴና ለመጨረሻ ጊዜ በእጅ ወዳልተሰራችው ድንኳን ይዞ ገባ ይላል ጳውሎስ ምዕራፍ ዕብራውያንን ምዕራፍ 8ን 7ን 9ን ስናነብ ይህን ሀሳብ እናገኛለን እና ስለዚህ እንግዲህ ያ ካህን ያንን ልብስ እንዲለብስ የተደረገው የኛ ካህን የሆነው ኢየሱስ ክርስቶስ በሰማይም የካህነት ልብስ ነው የለበሰው ምክንያቱም ደረቱ እንደዚህ በወርቅ መታጠቂያ ታጥቆ አንቺ ራእይ አንድ ላይ መሰለኝ የፈለኩት ነበር አላገኘሁትም ሌላ ሳምንት ይመጣለው እና የካህን ልብሱን ይነግረናል
ዘጸአት ምዕራፍ 20
አይደለም የክርስቶስን ዮሐንስ ያየውን ነው ማለት ዘጸአትማ ለሙሴ የተነገረው ነው ይሄን እንዴት ያርቆ እንዲያርቆ እንዲያርቆ ካህኑ ልብስ ያዘጋጀው የተነገረው ነው ኢየሱስ ግን ያንን ልብስ እንደለበሰ የሚያሳይ ነበር የክህነት ልብስ መልበሱን የሚያሳይ ነበር አይ ቲንክ ሲዳ መሰለኝ በመቅረዞቹ መካከል የሰው ልጅ የሚመስል አየው እርሱም እስከ እግሩ የሚደርስ መጎናጸፊያ የለበሰ ደረቱንም ያ ደረቱንም በወርቅ መታጠቂያ የታጠቀ አግኝቼዋለሁ ራእይ ምዕራፍ 1 ምንድን ነው 2 ነው
1 ነው
ምንድን ነው ያነበብኩ 1 ነው ያነበብኩ ያለው ምዕራፍ 1 ቁጥር 13 ላይ እንደዚህ ይላል በመቅረዞቹ መካከል የሰው ልጅ የሚመስል አየው እርሱም እስከ እግሩ የሚደርስ መጎናጸፊያ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበረ ራሱና ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ አይኖቹም የእሳት ነበልባል ይመስሉ ነበረ እግሮቹ በእቶን እሳት የጋለ ናስ ይመስሉ ነበር ድምፁም እንደ ብዙ ወራጅ ድምፅ ነበረ እና ያ አለባበስ የክህነት አለባበስ ነው ኢየሱስ ክርስቶስ በዛ ቦታ ላይ የለበሰው ወደ ምዕራፍ 19 ግን ስንሄድ በዛው ራእይ ላይ ግን ራእይ ላይ ምዕራፍ 19 ስንሄድ ራእይ ምዕራፍ 19 ራእይ ምዕራፍ 19 ራእይ ምዕራፍ 19 ከቁጥር 11 ጀምሮ እንደዚህ ይላል ከዚያም ሰማይ ተከፍቶ አየሁ እነሆ አንድ ነጭ ፈረስ ነበረ በፈረሱም ላይ ታማኝና እውነተኛ የሚል ተቀምጦ ነበር እርሱም በጽድቅ ይፈርዳል ይዋጋል ፈራጅ እንደሆነ እዛ ጋር ይናገራል ከዛም አይኖቹ እንደ እሳት ነበልባል ናቸው ቅድም ያየነው ብረት ቅድም ደረቱን ታጥቆ ነበረ የማማለድ ስራ መስራቱን የካህን ልብስ መልበሱን ሲያሳይ ነበረ እዚህ ደግሞ አይኖቹ እንደ እሳት ነበልባል ናቸው በራሱም ላይ ብዙ ዘውዶች አሉ ይላል ቅድም ስናየው ዘውድ አይደለም የነበረው ቅድም ስናየው የነበረው የክህነት ልብስ ነበር የለበሰው የክህነት ልብስን የለበሰው እዚህኛው ጋር ግን ስናየው ግን ምንድነው ያደረገው አይኖቹ እንደ እሳት ነበልባል ናቸው በራሱም ላይ ምን አለው ብዙ ዘውዶች አሉት እነማን ናቸው ዘውዶቹ እኛ ነን እኮ በራእይ ምዕራፍ 1 ቁጥር 6 ላይ ምን አደረገና የሚለው ያንዳንዳችን ነገስታት አረጋኛል አይደል እንዴ? የተለየ ህዝብ ቁጥር 6 ላይ ሄዳችሁ ታው ራእይ ምዕራፍ 1 ቁጥር 6 ላይ ነገስታት አደረገና። ስለዚህ እሱ እንግዲህ ብዙ ዘውዶች ካሉት ንጉስ ምን አለው? ነገስታት ሆነን ያንዳንዳችን ምን አለን ማለት ዘውድ አለ። እሱ ደግሞ የኛ ዘውድ የኛ ሁሉ ዘውድ እሱ ነው ማለት ነው። ስለዚህ ነው ብዙ ዘውዶች አሉት የሚለው። በራሱ ላይ ብዙ ዘውዶች አሉ። ከእርሱ በቀር ማንም የማያውቀው ስም በእርሱ ላይ ተጽፏል። እርሱ በደም የተነከረ ልብስ ለብሷል። ስሙም የእግዚአብሔር ቃል ነው። ምንድነው በደም የነከረው? በደም መነከር ማለት ራሱ መስዋዕት ሆነ ማለት እኮ ነው። ራሱ መስዋዕት የሆነው እሱ መሆኑን ይነግርና እዚህ ጋር ግን ያን ልብስ አለበሰም ግን መስዋዕት ሆኖ ግን እኛን ያዳነ እሱ መሆኑን ይነግረንና ከዛው እዚህ ላይ ግን አክሊል ጭኗል ይመጣ ነው። አስተውሉ፣ አክሊል ጭኗል። የሰማይም ሰራዊት ቅርታ እርሱም ቅልድ ገመዘከ እርሱም በደም የተነከረ ልብስ ለብሷል። ስሙም የእግዚአብሔር ቃል ነው ይላል። ዮሐንስ 1 ላይ ስንሄድ ምንድነው ቁጥር 1 እስከ 3 ላይ አስቀድሞ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ቁጥር 14 ላይ ቃልም ምን ሆነ ነው ይላል። ስጋ ለብሶ በእኛ መካከል አደረ ይላል። ስለዚህ ቃል ማለት ነው ኢየሱስ ነው። እና ምን ይላል እዚህ ጋር እርሱም በደም የተነከረ ልብስ ለብሷል፣ ስሙም የእግዚአብሔር ቃል ነው። ስለዚህ ስለማን ነው የሚያወራው? ለኢየሱስ ነው የሚያወራው። የሰማይ ሰራዊት ነጭ ንጹህና ከተልባ እግር የተሰራ ቀጭን ልብስ ለብሰው በነጫጭ ፈረሶች ላይ ተቀምጠው ከተሉት ነበረ። ህዝቦችን የሚመታበት ስለታም ሰይፍ ከአፉ ወጣ፣ በብረት በትርም ይገዛቸዋል። እርሱ ሁሉን ቻይ የሆነውን የእግዚአብሔርን የብርቱ ቁጣ ወይን መጥመቂያ ይረግጣል። በልብሱና በጭኑ ላይ እንዲህ የሚል ስም ተጽፏል። ቅድም ኪዳኔ የነገስታት ንጉስ ነው ብሎ ሲናገር ነበር። እዚህ ጋር እንዲህ ይላል፣ በልብሱና በጭኑ ላይ እንዲህ የሚል ስም ተጽፏል፣ የነገስታት ንጉስ እና የጌቶች ጌታ። ቀጥሎም አንድ መልአክ በፀሐይ ውስጥ ቆሞ አየው። እርሱም በሰማይ መካከል ለሚበሩ ወፎች ሁሉ እንዲህ ሲል በታላቅ ድምፅ ጮኸ፣ ኑ ወደ ታላቁ የእግዚአብሔር እራት ተሰብሰቡ። እሱ ፍርዱን ነው የሚናገር፣ ፈራጅነቱን ነው እዛ የሚዘረዝርልን። ግን ምንድነው ለማለት የፈለግኩት እዚህ ምዕራፍ አንድ ላይ አማላጅነቱን ይነግረናል። ምዕራፍ አራት ላይም ስንሄድ ምዕራፍ አምስት ላይም ገና አልከበረም ነበር ኢየሱስ። ያን መጽሐፉ እንዲፈታ ማን ይችላል እያለ ዮሐንስ ባለቀሰበት ቦታ ማለት ነው። እና አማላጅነቱን ነው የምናየው። ቁጥር 19 ላይ ግን ሲመጣ ንጉስ ሆኖ አክሊል ለብሶ
ምዕራፍ ማለት ነው ቁጥር 1
ቁጥር 1 ኩንዴ ምዕራፍ 19 ላይ ግን አክሊል ጭኖ ነው የምናየው። ብዙ አክሊሎች አለ። ለምን? የነገስታት ንጉስ ነው። እነማን ናቸው ነገስታቶች? እኛ ነን። የኛ ሁሉ ንጉስ እሱ ስለሆነ እሱ ባለ ብዙ አክሊል ያለው ዘውድ ጭኖ ነበር የታየው። እና ስለዚህ ኢየሱስ ክርስቶስ ከዚህ ከሄደ በኋላ እያማለደ ደግሞ ለምን ያህል ጊዜ ቆየ ደግሞ ብለን ስናይ እሱ ሰፊ ጥናት ነው። ግን ከ1844 ድረስ መሆኑን ደግሞ በዳንኤል መጽሐፍ ስናጠና አይተናል። እሱን ዳንኤል ምዕራፍ 8 ቁጥር 14 ላይ ያለው ቃል ማለት ነው። ወደ ቅድስተ ቅዱሳኑ በ1844 እንደገባ እዛ ጋር ሰፊ ጥናት ስለሆነ ወደዛ አልመለስም። እዛ ጋር ግን ይነግረናል። ያው በፊት እንደውም እነዚህ የሚለር እንቅስቃሴ ተከታይ የሆኑት ሰዎች የ1844 መሆኑን አውቀው ነበር። ቁጥሩን ሲያሰሩ አውቀውታል። ግን ቤተ መቅደስ ግን መጽዳት ምን ማለት እንደሆነ ስላላወቁ ነበረ የክርስቶስ መምጣት ነው ብለው ተርጉሞ የነበሩት እንጂ ግን 1844 ግን አንድ የሆነ ነገር እንደሚፈጠር ገብቷቸው ነበረ። ያ ግን ክርስቶስ ከቅዱስ ቦታ ወደ ቅድስተ ቅዱሳን መግባቱን እንደዛ ጋር የሚያሳየው እንደዛ የሚል ሀሳብ መቼ ነው የሄደው እንደዚህ የሚል ነገር ስለተነሳ ነው። እችንም ዝም ብዬ ለመናገር ብዬ ነው እንጂ ዋና ግን ለማለት የፈለግኩት ግን ክርስቶስ ኢየሱስ ከዚህ ከሄደ በኋላ ራሱ እኮ ምንድን ነው ያሏቸው ሐዋርያ ስራ ምዕራፍ አንድ ላይ እኮ ስናነብ ተስፋ ቆርጠው አዝነው ቆመው ነበር አለ ኢየሱስን ሲያዩት ወደ ሰማይ ሲሄድ ሐዋርያቶቹ አዝነው ቆመው እኮ ሲያዩት እንደዚሁ እንዳያችሁ እንደዚሁ ይመጣል አላቸው። ሲሄድ ሰው ሆኖ ነው የሄደው። ከመቃብር ከተነሳ በኋላ ሁሉ እኮ የሚበላላችሁ እያለ መብላቱን እናውቃለን። እና ስለዚህ ሰው ሆኖ ነው የሄደው ኢየሱስ ክርስቶስ እና ማማለዱን ነው የቀጠለው። ጳውሎስም ቅድም እንዳልኩ ጳውሎስም በዕብራውያን ምዕራፍ 8:7-9 ላይ እያማለደ እንደሆነ ይነግረናል። እና ግን ኢየሱስ ክርስቶስ ግን ሲመጣ ሲመለስ ግን ዘውድ ጭኖ እንደሚመጣ የነገስታት ንጉስ እንደሆነ ራእይ 19 ላይ ይነግረናል። እዚህ ላይ የሐዋርያት ስራ ምዕራፍ 1 ላይ ቁጥር 6-7 እንደዚህ ይላል፣ እነርሱም ተሰብስበው ሳሉ ጌታ ሆይ የእስራኤልን መንግስት መልሰህ የምታቋቁምበት ጊዜው አሁን ነውን ብለው ጠየቁት ይላል። ኢየሱስ ከመሄዱ በፊት ከማረጉ በፊት የጠየቁት ጥያቄ ነው። እርሱም እንዲህ አላቸው፣ አብ በገዛ ስልጣኑ የወሰነውን ጊዜ ወይም ወቅት ማወቁ ለእናንተ አልተሰጣችሁም። ሰው አያውቅም የሚለውን ሀሳብ ማለት ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ እና በሰማሪያ ሁሉ እስከ ምድር ዳርቻ ድረስ ትሆናላችሁ። ከዛ ይህንን ካለ በኋላ እያዩት ወደ ላይ አረገ፣ ደመናም ከዓይናቸው ሰወረች ይላል። ስለዚህ ኢየሱስ ክርስቶስ እዚህ ጋር ጠይቀውት ነበረ፣ መቼ ነው ይሄ የሚሆነው ብለው ባሉት ጊዜ እነርሱም ተሰብስበው ጌታ ሆይ የእስራኤል መንግስት መልሰ የምታቋቁምበት ጊዜው አሁን ነውን ብለው ሲጠይቁት፣ እሱም አብ በገዛ ስልጣኑ የወሰነውን ጊዜ ወይም ወቅት ማወቅ ለእናንተ አልተሰጣችሁም ማለት ነው። ሰው ያቺን ጊዜ እንዲያውቅ አልተሰጠውም፣ አልተፈቀደለትም። እና ግን ምልክቶቹን ነግሮናል። ምልክቶቹን ስለነገረን ጊዜውን እያወቅነው ነው፣ እያለቀ ነው ብዙ ነገር እና ራሱ ግን ፈራጅነቱን ደግሞ ቅድም አንብቤ ያለሁ። ስለዚህ ፈራጅ ነው፣ ሊፈርድ ነው የሚመጣው። እና ለዚህ ነው ሰዎች በጣም ግራ የሚገባቸው ኢየሱስ አማላጅ እንዴት ይሆናልም ብሎ ጥያቄ የሚያነሱት፣ አምላክ ከሆነ እንዴት ያማልዳል ብለው ጥያቄ የሚያነሱትም ከዛ የተነሳ ነው። አምላክ ነው፣ እንደገና እንዴት ያማልደኛል? አምላክ እኮ ፈራጅ ነው። እና ፈራጅ ሆኖ እንዴት እንደገና እኔን መልሶ ያማልዳል ብለው ነው ሰዎች ግራ የሚገባቸው። ነገር ግን ኢየሱስ ግን አማላጃችንም ነው ፈራጅም ነው። ኢየሱስ ክርስቶስ አማላጅ የሚሆነው የምህረት በር እስከሚዘጋ ድረስ አማላጅ ነው። የምህረት በር ከተዘጋ በኋላ ግን አክሊሉን ደፍቶ ወደ ምድር ለፍርድ እንደሚመጣ መጽሐፍ ቅዱስ ይነግረናል። እግዚአብሔር ይስጥልን።
በጣም አመሰግናችኋለሁ ሁላችሁንም በዚህ ጥናት ስለተሳተፋችሁ። እንግዲህ አሁን በዚህን ጊዜ የእግዚአብሔር አምላክ ስለሰጠን ሁሉ እናመሰግናለን። ጋሽ ዳንኤል የመጨረሻውን አስተያየት ራስህ ስጠንና ምን አስብሃል እና ምንድን ነው የአንተ አመለካከት? በዛው እንዘጋለን።
እኔ አመለካከት የለኝም፣ እየተማርኩ ነኝ እኮ። ያልገባኝን ነው ጠየቅኩት እንጂ የገባኝን አይደለም። አሁን ገብቶኛል። እግዚአብሔር ይባርካችሁ፣ በጣም ደስ ብሎኛል።
እሺ፣ አሁን ሁለት መዝሙሮች ይኖሩናል፣ ከዛ ጸሎት እናደርጋለን እና ሁለቱንም መዝሙሮች እናዳምጣለን። ጋሽ ክዳኔ አለ ወይ?
እኔ አለው።
መዝሙር የለም እንዴ?
ሁለት ያዘጋጃችሁን ዘምሩ፣ እኔ ሌላ ጊዜ ዘምራለሁ።
አይ ቀኑን ሁሉ እየዘመርክ አልዋልክም እንደ ለሌሎች?
እውነት ነው ዘምሩ፣ በእውነት
ነው።
ዛሬ ሳምንት ዘምራለሁ፣ ዘምሩ።
እሺ፣ እግዚአብሔር ይስጥልን። ይሄ ታዛ አማረች ከመጨረሻው መዝሙር ትዘምርልናለች። እሷ ቅድም የዘመረችውን መዝሙር በጣም ጣፍቶናል እና መልሳ ትዘምርልናለች።
ስለነበረን ጊዜ እግዚአብሔርን እጅግ አድርጌ አመሰግነዋለሁኝ።
አሜን።
ከዚህ እዚህ መጽሐፍ ቅዱስ ውስጥ ከተጠቀሱት ከመጥፎ ነገሮች ሁሉ የሚታደገን ሌላ ምንም ነገር የለም። ከዚህ ለመታደግ እግዚአብሔር እንዲህ ይላል፣ እነሆ ደጅ ቆሜ አንኳኳለው በሩን፣ የሚሰማ ቢኖር የሚያዳምጥ ድምፄን ወደ እሱ ገባለው ራስም እበላለው። የልብ ጓደኛም ለፍቅረኛ ሆናለው። እነሆ ደጅ ቆሜ አንኳኳለው በሩን፣ የሚሰማኝ ቢኖር የሚያዳምጥ ድምፄን ወደ እርሱ ገባለው ራስም እበላለው። የልብ ጓደኛም ለፍቅረኛ ሆናለው። ሰላምና ደስታ ለምፈልግ ቆይታ እሆንለታለሁ የዘላለም እርካታ። አጣትና ሌላም ሁሉ አነጻለሁ ማደሪያ አይንም ብራስ ያደርጋለሁ። እነሆ ደጅ ቆሜ አንኳኳለው በሩን፣ የሚሰማኝ ቢኖር የሚያዳምጥ ድምፄን ወደ እርሱ ገባለው ራስም እበላለው። የልብ ጓደኛ ምስረኛ ሆናለው። እንደ ጳውሎስ ላለው እኔን ለሚያሳድድ አሳየዋለሁኝ የሕይወትን መንገድ። የከፈተ በሩን ሆኖ ፈቃደኛ ረዳት ያገኛል የልብ ጓደኛ። እነሆ ደጅ ቆሜ አንኳኳለው በሩን፣ የሚሰማኝ ቢኖር የሚያዳምጥ ድምፄን ወደ እርሱ ገባለው ራስም እበላለው። የልብ ጓደኛ ምስጢረኛ ሆናለው። እኔ የሚያዳምጥ የሚሰማኝ ቢኖር እገልጥለታለሁ የሰማዩን ምስጢር። ሕዝቤ ሆይ አትሞኝ እፈትልኝ በሩን እሰጥህማለሁ ሁሉን የምትሻውን። እነሆ ደጅ ቆሜ አንኳኳለው በሩን፣ የሚሰማኝ ቢኖር የሚያዳምጥ ድምፄን ወደ እርሱ ገባለው ራስም እበላለው። የልብ ጓደኛ ምስጢረኛ ሆናለው። ድምፄን የሚያዳምጥ የሚሰማኝ ቢኖር እገልጽለታለሁ የሰማዩን ምስጢር። ሕዝቤ ሆይ አትሞኝ ክፈትልኝ በሩን እሰጥህማለሁ ሁሉን የምትሻውን። ደጅ ቆሜ አንኳኳለው በሩን የሚሰማ አመቃ እንዴ? ሶጣት
አለሽ?
ተቋረጠ መሰለኝ።
ተቋረጠባት።
ለባይታ ያ ግን ወል ሙስተል ቆን
ምናልባት ስልክ
አላስወጣትም ግን አለች።
እንትን
ሙታጣቆም
አሜን። ሰበሪ ባል
እሺ፣ እግዚአብሔር ይስጥልን። አሁን የጸሎት ጊዜ ይኖረናል። እግዚአብሔር ለዘላለም ይባርክሽ። እንደው እንደዚህ ጣፋጭ ጣፋጭ መዝሙሮችን እግዚአብሔር አምላክ ለሰው ሁሉ እንዲያደርስ የእግዚአብሔር ፈቃድ ይሁን። በዚህን ጊዜ ከእሄድ ምንሉና ከጋሽ ኪዳኔ ጋራ ጸሎት እናደርጋለን። ከዛ የዛሬውን አገልግሎትና ይህንን ክፍል እንዘጋለን። ጋሽ እሄድ ምንሉና ጋሽ ኪዳኔ ጸሎት አድርጉልን።
ምንሉ እንግዳ መጥቶባት ሄዳለች።
እሺ እንግዲህ እሺ፣ አንተ ጸሎት አድርግልን ጋሽ ኪዳኔ።
እኔ መጨረሻ እጸልያለሁ።
እንጸልይ። እግዚአብሔር አባታችን አምላካችን ሆይ ስለ በረከትህ ለምታደርግልን ነገር ሁሉ ዛሬ ቀኑ ሙሉ ከኛ ጋር ስለዋልክ ስለባረከን ስላስተማርከን ወደ ወንድሞቼ ጌታ ሆይ የተለየ እውቀት ስለሰጣቸው አባት ሆይ ምስጢር ለሆነብኝ ነገር ሁሉ መልስ ስላገኘው ስላንተ ስላወቅኩኝ ጌታ ሆይ በራሴ አመሰግናለሁ። በጣም ጌታ ሆይ ተመስገን። ምስጋና ክብር ላንተ ይሁን አባት ሆይ። ለወንድሞቼ ለዘመዶቼ ባሉበት አገር ባሉበት ቦታ ሁሉ ጌታ ክብር ጌታ ከነሱ ጋር ይሁን፣ ጥበቃ ከነሱ ጋር ይሁን አባት ሆይ። አባት ሆይ በቤታቸው በልጆቻቸው በምስቶቻቸው በዘመዶቻቸው ሁሉ ጌታ አንተ ክብር። በዚህ ጊዜ አባት ሆይ እኔን ኃጢአተኛውን ልጅህን ጌታ ሆይ አደራህን ተቀበለኝ። የምለምንህን ጌታ ሆይ ስማኝ። አባት ሆይ እኔ ጌታ የሁሉም ኃጢአተኛ ነኝ፣ ከሁሉ የበለጥኩ ኃጢአተኛ ነኝ፣ ብዙ የጎደለኝ ጌታ ሆይ። አባት ሆይ የዚች ዓለም ስራ ጌታ ሆይ ታንከራተኛለች፣ ጊዜ አሰጠኝም ጌታ ሆይ። አባት ሆይ አደራህን አባት ሆይ እጅህን ዘርጋልኝ፣ ኃጢአቴን ሁሉ ይቅር በልኝ አባት ሆይ። በዚህ በመቀጠል ደግሞ ለእህቴ በእምነት ጠይቃለሁ እጅህ እንድትዘረጋላት ያለበትን እኛ የማናውቀውን በሽታ አንተ ሰውነቷን ሁሉ ታውቃለህ፣ ውስጥ ሰውነቷን ሁሉ አንተ አዋቂ ነህ፣ ፈጣሪ ነህ አባት ሆይ። በዚህ ጊዜ የምህረት እጅህ እንድትዘረጋላት ጠይቃለሁ። በቤቷና በልጇ በባሏ ጌታ ሆይ አንተ ክብር አባት ሆይ። ጊዜ ሁሉ ሰጥተው ጌታ ሆይ ስላንተ ለሚያጠኑ ለሌሎችም ለሚያስተምሩ ጌታ ሆይ በዚህ ቤት ሰይጣን ሁል ጊዜ ጌታ ሆይ አተኛም አታንቀላፋም። ምክንያቱም እንደዚህ አይነት ነገር ለሚሰሩት ቤተሰቦች አትወድም። አንተ ግን ጌታ ሆይ በዚህ ውስጥ ትከብራለህ። በእነሱ ውስጥ ስለከበርክ ጌታ ሆይ ምስጋና ይገባሃል። አባት ሆይ ይህ ቤተሰብ ጌታ ሆይ አውቃቸዋለሁ ከድሮ ጀምሮ አብረን በነበርንበት ጊዜ ምን አይነት ፈተና ውስጥ እንደነበሩ ጌታ ሆይ አውቃለሁኝ። ውስጣቸውን አይናገሩም፣ ለሰውም አይናገሩም፣ ለአንተ ብቻ ነው ጌታ ሆይ። በዚህ ቤተሰብ ውስጥ ሆይ ሁል ጊዜ የማየው ያንተን ክብር ያንተን እውቀት የምታውቀውን የሁሉ የምሰጣቸውን ሁሉ በእነሱ ጌታ ከብረሃል እና ጌታ አሁንም በዘመናቸው ሁሉ እንድትከብር አንተ እስከምትወጣና በከዚህ ምድር እስከምታወጣቸው ከኛ ጋር ሁላችንም አብረን እስከምንወጣ ድረስ አንተ ባዘጋጀህበት ቤት ጌታው እስከዛ ድረስ በቤታቸው ሁሉ አንተ ክብር አባት ሆይ አባት መንፈስ ቅዱስ ሆይ በሁላችን ቤት ጌታው አደራህን አባት ሆይ አባቶይ እንድንና በልጆቻችን ውስጥ ምሁነን ጌታዊ እኛ ስላንተ ብቻ እንድናወራ ስላንተ ብቻ እንድንከተል ጌታዊ በዚች ዓለም ውስጥ ስንጓዝ ጌታዊ በእውቀት እንድንጓዝ ጌታዊ በአንተ በቃል ብቻ መጓዝ እንድንችል ጌታዊ አንተ እርዳን አባቶይ መፋለማችን በዚች ዓለም ውስጥ ስንኖር ስለ ስጋና ስለ ደም ሳይሆን ጌታዊ በመንፈስ ቅዱስ ላይ ጌታዊ እንዳናምጽ አባት ሆይ አንተ እርዳን መንፈስ ቅዱስን በመንፈስ ቅዱስ ላመጸ ሰው ጌታዊ ምሕረት የለውም ተብለናል ተምረናል ተጽፈዋልም ጌታዊ አድራ አባት ሆይ እንደዚህ አይነት ነገር ከውስጣችን ካለ አድራ ጌታዊ አጥፋ መንፈስ ቅዱስ በረ ይሁን በሕይወታችን ውስጥ ጌታዊ አባት ሆይ ወንድሞቼ ሌሎች ለማላቃቸው በድምጻቸው ብቻ ለማቃቸው የተባረኩ እህቶቼና ወንድሞቼ የሚያገለግሉ ስለአንተ ለሚያጠኑት ለሚዘምሩ ጌታዬ አባት ሆይ አመሰግናለሁ ለሰጣቸው ጊዜና በረከት ጌታዬ አሁንም በህይወታቸው ውስጥ አንተ ክብር አሜን ለአንተ ይሁን አባት ሆይ በእነሱ ምክንያት ብዙዎች ተባርከዋል በእነሱ ምክንያት ጌታዬ እኛም ዛሬ ስንደሰት ሆነናል አባት ሆይ ተባረክ ምስጋና ይገባሃል ጌታ ሆይ አሁን ደግሞ ጌታ ሆይ ጠይቃለሁ ስለ ወንድሞቼ ኢትዮጵያ ላሉት ስለ ወገኖቻችን ለሁላችን ጌታ ሆይ ባሉበት ቦታ አንተን የማያውቁ ካንተ ርቀው ከሆነ የዚህ ዓለም ኑሮ ጌታ ሆይ ወደ ሰይጣን ወስዷቸው አንተን ረስተው በሚሆነው ነገር ሁሉ ተሞልተው ጌታ ሆይ በፍራቻ ላሉት ወንድሞቼ አገር ቤት ውስጥ ላሉት ለዚህም አገር ላሉት የፍራቻ መንፈስ ከኛ አርቅ አባት ሆይ
አሜን ጌታ አሜን
የፍራቻ መንፈስ የለብንም እንፈራው ጌታ ምንም የለብንም መጻፍ ያንተ ቃል እንደምለው አትፍሩ መንፈስ ልብን ሰውነትን ለሚገሉ አትፍሩ መፍራት ያለባችሁ ገሎ ወደ ገሃነም የምጥለውን ብለሃል አባት ሆይ አባት ሌላው ምንም ሊያደርገን አይችልም አንተን ብቻ ፈርተን መኖር እንድንችል አንተ እርዳን ጌታ ሆይ አባት ሆይ አድራህን ተቀበለን ጸሎታችንን በጥቂቱ ጌታ ሆይ አንተ ተቀበለን አሳምርህ ደግሞ ጌታ ሆይ እንድትሰማን ጌታ ሆይ እንጠይቃለን ጊዜውና ቦታውን አንተ ተረከብ ሳምንቱን ከሁላችን ጋር አሁን በሚሆነው ሳምንት እንደዚሁ መገናኘት እንድንችል አንተ እርዳን የማና ቋንቋ ጌታ ሆይ ስንጠይቅ ጌታ ሆይ በማይገባን ቋንቋ ብዙ በማላቅበት በራሴ በኩል ግን እየተንተባተብኩም ብሆን ጌታ ሆይ ይጠይቃለሁ አንተ ግን ታሳምርልኛለህ አምናለሁ ጌታ ምስጋና ይገባሃል አባት ሆይ ከዚህ በተለየ ደግሞ እንድትከፍት አፌ እንድትከፍትልኝ ይጠይቃለሁ ወገኖቼ ጌታ ሆይ እነሱንም እርዳቸው በሁሉም በኩል ጌታ አደራህን መምጫህን ቶሎ አድርግልን ከዚህ ምድር አንተ ባዘጋጀህ ቦታ ደግሞ ጌታ ሆይ መሄድ እንድንችል እርዳን በመንፈስ ቅዱስ ሁላችን ከንስንላያ በመንፈስ ቅዱስ ከእኛ ጋር አሁን ጠይቃለሁ በጌታችን በኢየሱስ ክርስቶስም ብለህ አሜን
አሜን። እግዚአብሔር ይባርክ። በዚሁ በጸሎት መንፈስ ውስጥ ሆነን አንድ ጥያቄ ልጠይቃችሁ። ጥያቄውን በታማኝነት ለእግዚአብሔር መልሱ። ግን ለብዙዎቻችን ትምህርት ይሆናል ካላችሁ በሚቀጥለው ሳምንት መልሱልን። የሚጠይቀው ጥያቄ ወደዚህ ቴሌኮንፈረንስ ዛሬ ከሰዓት ዳይል አድርጋችሁ ከመግባታችሁ በፊት አይኖቻችሁን ጨፍናችሁ የጸላችሁ ሰዎች አላችሁ ወይ የሚል ጥያቄ ነው። ፕሮግራሙን ስንጀምር ወንድሜ በየነ በጸሎት ነው የጀመረው ያንን እየጠየቁ አይደለም ግን ዳይል ከማድረጋችሁ በፊት ጌታ ሆይ ዛሬ አስተምረኝ፣ አንተ ለመማር ነው እየመጣሁ ያለሁት ብላችሁ ጸሎት አድርጋችሁ ዳይል ያደረጋችሁ ሰዎች አላችሁ ወይ?
አዎ
ካላችሁ አላችሁ እግዚአብሔር ይባርካችሁ። እኔ ዳይል አድርጌ ከገባው በኋላ ቻርጅ እያደረግኩ ውሃ ልጠጠብዬ ወደ ኩሽና ሲገባ ትዝ አለኝ፣ ለምንድን ነው ዝም ብዬ ዳይል ያደረግኩት? ጌታ አስተምረኝ ብዬ ለምንድን ነው ያልገባሁት? ጊዜ በልቤ ውስጥ ስላሰብኩኝ ሁሉ ጊዜ ከዚህ በኋላ ወደዚህ በተለይም ለጥናት በተለይም ከቃሉ ለማጥናት ጊዜ ቁጥሩን ዳይል ከማድረጋችሁ በፊት እግዚአብሔር ሆይ ዛሬ አስተምረኝ፣ አጭር አይኖቻችሁን ጨፍናችሁ በሚመች ሁኔታ ያላችሁ ተንበርክካችሁ ወይኖቻችሁ ለመድረኩ እግዚአብሔር መንፈስ ቅዱስ ዛሬ በምድር እየሰራ ያለው መድረኩን እንዲቆጣጠር ጸሎት እያደረጋችሁ ውስጥ አንድ ሰው ጋር ይዤ ነበር። ዛሬ አዲስ ቁጥር አይታችሁ እንደሆነ አላውቅም፣ ግለሰቡ ገብቶ እንደሆነ አላውቅም፣ ባይገባም ይችላል። ገብቶም ከሆነ እንደዚህ የምናውቀው ሰው ካለ እንዲባረክ ሰውን መጋበዝ እንጀምር። ከቃሉ እየሰማ ጉድለቱን መለወጥ ያልቻለ ህይወቱን አጥብቆ ሳይቆፍር መሰረቱን ስንቱ ጥሎ ሄደ ጎጆን። ከቃሉ እየሰማ ጉድለቱን መለወጥ ያልቻለ ህይወቱን አጥብቆ ሳይቆፍር መሰረቱን ስንቱ ጥሎ ሄደ ጎጆን። ወገኖች ሌሎችን ሰዎች እንኳን እንመልከት፣ ራሳችንን እንመልከት። በእውነት በምን ላይ የተመሰረት ነው? ቤተ ክርስቲያን የለቀቁትን ሰዎች እንመልከት፣ አብረውን የማያመልኩትን ሰዎች እንመልከት፣ ራሳችንን እንመልከት። አሁን መዝሙሩን የዘመርኩት እኔ አለው ወይ መሰረቴ? መሰረት በምልበት ጊዜ ስሜ የተጻፈውን ቤተ ክርስቲያን ሳይሆን በክርስቶስ አምናለሁ ወይ? በሁሉ ማለት በሆነ በኃይሉ አምናለሁ ወይ? ወደዚህ ፕሮግራም ለመግባት እየተጣደፍኩ እየመጣሁ ከወንድሜ ቤት እየመጣሁ መስመር ላይ መንገድ ላይ በጠራራ ፀሐይ ላይ የሆነች እናት ልጅ ይዛ ስትሻገር አየውና ጌታ ሆይ ስንት የምትሰራ ስራ አለ፣ በዚህ ምድር ስንት ስራ አለ። ፈቃደኛ ኖር ለአንተ ለመስራት አልኩኝ። ስንት የታመመ ሰው አለ በሆስፒታል ወገኖች፣ ስንት ሰው አለ ዛሬ በእስር ቤት። በዛ ቼን ደግሞ የሚሰቃይ ስንት ሰው አለ፣ እምነቱ የተናጋ ስንት ሰው አለ። አንድ ሰው ሲታመም ግለሰቡ አይደለም የሚሰቃይ፣ የሚሰቃየው ሊንክ ያላቸው በሙሉ ኢሚዲየት ሊንክ ያላቸው በሙሉ ይሰቃያሉ፣ እምነታቸው ይፈተናል። ይህንን ሁሉ እያሰብኩ ኢየሱስ ስንት የምትሰራው ስራ አለ አልኩ። በምድር ስንት የሚሰራ ስራ አለ። ይህንን ስራ የመጨረሻ ዘመን ላይ እንድሰራ መሰረታችንን በማለም ነው ያለው። ይህንን መሰረት ዛሬ ወደ እግዚአብሔር በጥያቄ በጸሎት መልስ እንቅረብ። አባታችንን አምላካችን በሰማይ የምትኖር ሰማይና ምድርን በቃል ይሁን ብለህ የፈጠርክ በውስጣቸው ያሉትን ነገሮች ሁሉ በቃል የፈጠርክ እኛን ግን ጊዜ ወስደህ አስበህ አቅደህ በእጅህ የሰራህን ዛሬ ወደ ዙፋን አንተ በሰጠህን ስልጣን ማንም አይደለም ከዘራችን በወረስነት ከትምህርት ቤት ባገኘነው ሳይሆን አንተ በሰጠህን ስልጣን ወደ ዙፋኔ በእንብርክክኑ በጌታ በኢየሱስ ክርስቶስ ደግሞ ይህንን መንገድ ባዘጋጀው ዛሬ በዙፋኔ ፊት ተደፍተን አባቴ ጸሎታችንን ስማ፣ ልመናችንን ስማ። በጌታ በኢየሱስ ክርስቶስ ስም እሰማለሁ ባልከው በቃልህ መሰረት ቃልህን የማታጥፍ አምላክ ዛሬ ልመናችንን አንተ ስማ። በዚህ ህብረት የሚሆን ዛሬ አብሮን እያመለከ ለሌለ ህዝብ፣ በዓለም ላይ ላሉ ህዝብ መድኃኒቴ ሆይ የእያንዳንዱን ሰው ስም የምታውቅ አምላክ ኃያል ስለሆንክ ወደፊት ይመተናል። የእያንዳንዱን ሰው ህይወት የምትመረምር አምላክ ስለሆንክ ልዩ የሆነ የመመርመር ችሎታ ስላለ ወደፊት ይመተናል። ሁሉ ነገር አንተ ዙፋን ስር ስላለ በዙፋን ስር ተንበርክከናል። በቃልህ መሰረት ስለ ስምህ ስትል ጸሎታችንን በጌታ በኢየሱስ ክርስቶስ
አሜን
ጌታችን የምንጠይቅ በእውነት መምጫ እንደቀረበ በቃል የተናገርከው ምልክት ሁሉ እያየን ነው። የተዘጋጀ ሰው እንኳንና በመንፈሳዊ አይን በስጋ አይን ስንመለከቱ እንኳን እከሌ ከኔ ይሻላል የምንለው ሰው የለም። አባታችን ሆይ ምድራችን እራቁታችን አለች። ያንን አንተ ያለበስከንን ልብስ ጥለናል። መድኃኒቴ ሆይ አውልቀን ጥለናል። ዓለም የሚመኘውን ነገር እየተመኘን ነው። ዓለም የሚያስበውን ነገር እያሰብን ነው። ከዓለም የበለጠ በዓለም ላይ ለመበልጸግ እየሞከርን ነው። ይህንን ነገር እያደረጉ ያሉት ደግሞ ቃልህን ያልሰሙ ሳይሆን ቃልህን እየሰበኩ ሌሎችን ወደ መንግስት እየጠሩ ያሉ ሰዎች ናቸው። ይህ ትልቅ ችግር ፈጥሯል በእምነታችን ላይ። አባታችን ሆይ ልዩ የሆነ መነጽር ዛሬ ስጠን። ልዩ የሆነ አመለካከት ዛሬ ስጠን። ህይወታችን እንዴት እንዳለ እንድንመለከት መድኃኒቴ ሆይ ዛሬ ልዩ የሆነ መነጽር ስጠን። አንድ መስሪያ ቤት ወሩን የሰራውን ስራ ወጪውንና ገቢውን ይመረምራል፣ ያያል፣ ይመለከታል። ይሄ የሚያዋጣ ስራ ነው ወይ አይደለም ለማለት የተማረም ያልተማረም ይህንን ነገር ሳያረጋግጥ ጉዞ አይቀጥልም። አባታችን እኛ ለብዙ ዘመናት ግን ይህንን ሂሳብ ሳንመለከት እየተጓዝንን በእምነታችን የዓለም ንግድ እንኳን የሚያደርገውን ጥቂት ነገር ጥቂት ጥያቄ መጠየቅ አቅቶናል። ለራሳችን ይሁን በእምነት ነው ይህን እያደረግኩ ያለሁት የሚል ጥያቄ መጠየቅ አቅቶናል። ይህ እምነት ደግሞ መድኃኒቴ ሆይ ለሚፈልግ ሰው የምትረዳ አምላክ የተዘጋጀ ወደ እውነት የምትመራ እያለ የራሳችን የሆነ አስተሳሰብ እየመረጥ በራሳችን መንገድ እያመለክ መድኃኒቴ ሆይ ጀርባችንን ወደ አንተ ፊታችንን ወደ ፀሐይ አዙረን እያመለክን ነው ያለ ነው። ከዚህ ለእኛም ቢሆን ለሌሎች መድኃኒት የሚሆን በእጅህ ያለውን ለዓለም መድኃኒት የሚሆን ቃልህን መስበክ እንድንችል ሙሴን ያዘጋጀህ አምላክ ሙሴ ሶስት ጊዜ ሲጠራጠር ሶስት ጊዜ በተለያየ መንገድ ማንነቴን የገለጥክ አምላክ ከመረጥከው ከጠራኸው በኋላ የተጠራጠረ ሙሴ ያልጣልክ አምላክ ዛሬ ከመረጥከን በቤቴ ከሾምከን በኋላ እየተጠራጠርን ያለ ነው። አብረህን ያለ አይመስለኝም። ይህንን መንገድ አልጓዝም እያለ ያለ ነው። መድኃኒቴ ሆይ እባክህን ሙሴን የተመለከት አምላክ ዛሬ ፓስተር ዳንኤልን ባለቤቱን አሁን ጸሎት ያደረገውን ወንድማችንን በየነህን ቤተሰቡን አማረችን ቤተሰቧን
ስማቸውን መጥራት ያልቻልኩት አንተ የምትመለከታቸው የእያንዳንዳችንን ህይወት እባክህን አንተ ትምህርት አስተምረን በእጃችን ያለውን በትር መሬት ላይ ጥለን ትምህርት አስተምረን። ያለውን ነገር ሁሉ በፊትህ እንጣል፣ ትምህርት አስተምረን። ምንም ነገር በእጃችን ያለ ነገር የለም። በእጃችን የሙሴን በትር ያንን ያዝ ያልከውን እንድንይዝ እርዳን። ይህ ጥቂት ጉባኤ አስር እንኳን የማይሞላ ብዙ ታሪክ መስራት ይችላል። አንተ ከቀባ መድኃኒት ሆይ ዛሬ ማታ ስራ ስጠን እያልን አይደለም። አባቴ ሆይ በዓለም በከፍተኛ ቦታ አስቀምጥ፣ አንዳችንን በቀኝ አንዳችንን በግራ አድርገን እያልን አይደለም። ለህይወታችን እየጠየቅን ይሄ እንደኛ የተበደሉ ብዙ ወገኖች አሉ፣ አንተን ያላወቁ። ይህ በዚህ ችግር ውስጥ እንዳንቀጥል መድኃኒታችን ዛሬ ልባችንን ወደ አንተ መልስ፣ ወደ ቅድስት ወደ ቤተ መቅደስ እንድንመለስ እርዳን። አንተን እንድናመልክ በእውነት እያየን እንድናመልክ አይኖቻችን ከምንገናኝ ድረስ ባለው ይህን ሳምንት የበረከት ሳምንት አድርግልን። ባል ሚስቱን ስትመለከት ተቀየርሽብኝ ልዩ ወንሽብኝ ብሎ እስከሚገረም ድረስ የሚስቱን ህይወት ተቀየር። ሚስት ባሏን ስትመለከት ይህ ሳምንት አነጋገሬ፣ አስተሳሰቤ፣ ሁሉ ነገሬ የበረከት ነው ብላ ምስጋና ለአንተ እስከምታቀርብ ድረስ የባሏን ህይወት አንተ ቀይር። ልጆቻቸውን የሚመለከቱ አባትና እናት እግዚአብሔር በዚህ ሳምንት በልዩ ሁኔታ ጎበኘ ልጆቻችንን ብለው በምስጢር ከእውነተኛ ልብ አንተን እስከሚያመሰግኑ ድረስ ልዩ የበረከት ሳምንት አድርግላቸው። በሚቀጥለው ሳምንት አንተ አስተምረን፣ አንተ አዘጋጀን፣ ከአንተ ስር ለመስማት አንተ አዘጋጀን። በሰላም ያሳድረን በጌታ በኢየሱስ ክርስቶስ ስም አሜን።
አሜን።
መልካም ቆይታ። እግዚአብሔር ይባርካችሁ።
አሜን። መልካም ሳ